Listen, I have all done has to go hard. I'm like, I mean, you're not going to use any land if you're going to handle land if you're going to take yourself. I'm a little like you get to see the area starting with this antenna. None of us will be able to do that. I'm not going to see the last time I'm going to handle it. I'm not going to መሳፍንት ውስጥ ነው ዛሬ የምንገባው። እርግጠኛ ነኝ እስካሁን በደረስንባቸው አካሄዶች የዳሰስናቸውን ቦታዎች ስታነቡ እኔም ከነገርኳችሁ በላይ የተለያየ ምስጢር መመራመር ለማድረግ እየመሯችሁ እንደሆነ ተስፋ አደርጋለሁ። ለካስ እንዲህ ነው፣ ለካስ የሚቀመጡት ቁጥሮች፣ ለካስ እያንዳንዳቸው ስሞቹ፣ ድርጊቶቹ፣ ሁኔታዎቹ ሁሉ ከክርስቶስ እኛን የማዳን ሥራ ጋር ያላቸው ግንኙነት አለ ማለት ነው። ለመንፈሳዊ ሕይወታችን ምክር የሚሆን ብዙ ነገር አላቸው ማለት ነው። እያላችሁ መመራመር ውስጥ እንደገባችሁ ነው እናስብ። ለምን ዘፍጥረትን መረዳት ራሱ ኦሪት ዘፍጥረትን በደንብ መረዳት ሙሉውን መጽሐፍ ቅዱስ ወይም የሰው ልጅን ሙሉ ታሪክ መረዳት ዘፍጥረት ላይ እንኳን ያለው ከዘፍጥረት ምዕራፍ 1 እስከ ምዕራፍ 3 ያለውን በደንብ መረዳት ራሱ በጣም ብዙ ነገሮች ነው። አዲስ ኪዳንን መረዳት ምን እዛ ውስጥ ብዙ ነገሮች ተቀምጧል። አዲስ ኪዳን ታዲያ ምን ያደርጋል ዘፍጥረት ላይ የሚለው ሰው ሊኖር ይችላል። ጅማሩ ዛጋ የታችን ኢየሱስ ክርስቶስን መካከላችን እንዲገኝ ያደረገው እዛ ዘፍጥረት ላይ የሰማነው የአዳም ውድቀት ቀዳማዊው አዳም ነው ወደቀው። ስለዚህ ዳግማዊው አዳም ያነሳው መምጣት ሆኖ ያ ነው የሚታየው እዚህ ላይ። እና መጽሐፍ ቅዱስን እያንዳንዱን አሁን ዘፍጥረትን ዳሰናል፣ የሙሴን ታሪክ ለእግዚአብሔር ቸርነት ዳሰናል፣ መስፍኑ ኢያሱን አይተናል። ምናልባት በጣም ከተጠቆተ መጽሐፍቶች አንዱ ነው አይደል? መጽሐፍ ኢያሱ ለማንበብም የማይጋብዝ ነው። ጦርነት ነው፣ በበረዶ ነው፣ በድንጋይ ነው፣ በሰይፍ ነው ማለት የሚሉ እኮ አሉ ብዙዎቹ። ግን ኢያሱ ከሚለው ስም ጀምሮ ውስጥ ያለውን ነገር የተረጃ አይደለም። ያ ስጋዊ ጦርነት ምንን ነው የሚያመለክተው? እነ ኢያሪኮ ግን ምንድን ነው የሚያሳየው? እነ ረአብ እንዴት ናቸው የሚለውን መመርመር ከተቻለ ግን አሁን እርግጠኛ ነኝ መጽሐፍ ኢያሱ ጋር ትዋደዳለህ አይደለም? ሲካለቡትም የተነጋገርነው ትዝ ትዝ ይላቸዋል አይደል? ዛሬ ደግሞ መጽሐፈ መሳፍንት ውስጥ እንገባለን። በዚህ በመጽሐፈ መሳፍንት ላይ እስራኤሎች በንጉሥ መተዳደር ከመጀመራቸው በፊት ወደ 13 14 ገደማ የሚጠጉ መሳፍንት አስተዳድሯቸዋል ከሙሴ በፊት። ሙሴ መስፍን ነው። ኢያሱ ከዛ በኋላ ተተክቷል አይደለም? ኢያሱም በኋላ ደግሞ እነ ሞቶናያል እነ ናኦድ እነ ጌዲዮን እነ ዮፍታሄ እነ አቢሜሌክ እነ ቶላ እነ ዲቦራ እነ ባርቅ ነብይት ዲቦራ እነ ባርቅ እነ ሶምሶን ከሱ በኋላ እነ ኤሊ ከዛ እነ ሳሙኤል እነዚህን የመሳሰሉ አስተዳድራቸዋል። የመሳፍንት አመራር እስራኤሎችን መሳፍንት ሲመሯቸው ቆይተው ያ ነገር ተተቶ በንጉስ መተዳደር የጀመሩት በንጉስ ሳኦል ጊዜ ነው። ሳሙኤልን ሄደው ንጉስ አንግስልን አዛብ ነገስታት አሏቸው ለኛ ማንግስልን አይደል ያሉት። ከዛ በፊት የእስራኤል ንጉስ ማን ነው? እግዚአብሔር። ከዛ በፊት ይወላችሁ ልብ ነው የእስራኤል ንጉስ የነበረው እግዚአብሔር ነው። የዛን ጊዜ ሳሙኤል ምንድነው ያላችሁ? እኔን አይደለም በላያችሁ ላይ ንግሶ እንዳይኖር የናቃችሁት እግዚአብሔር ነው ማለት ያላችሁ። ወጭም ቢሆንልን ጥሩ ነበር አይደል? አሁን አገራችንን ንጉስ ሆኖ የሚመራት እግዚአብሔር ቢሆን ማለት አምነንበት ሁላችንም ተስማምተንበት አጽድቀ ነው የሚመራት እግዚአብሔር ቢሆን ምን ተወን ነበር ብለን እናስብ ይችላል። እኔ ስለ ፎቅ መሰራት ስለ መንገዶች መሰራት አይደለም ይጨንቅ፣ የሰው ጠባይ ምን ይመስል ነበር? ፍቅራችን፣ መተሳሰባችን፣ ማህበራዊ ትስስሩ፣ ለደሃ ማሰቡ ደሃ ሲኖርባት ይሆን እንዴት ጥሩ ይሆን ነበር? እስራኤል እግዚአብሔር ንጉሳቸው የነበረ ጊዜ የተራቡበት ዘመን አይታወቅም። የተጠሙበት ዘመን አይታወቅም። በጠላት የተጠቁበት ዘመን አይታወቅም። አባቶቻችን በድሮ ዘመን ከአብዮቱ ፍንዳታ በኋላ ታውን ከአብዮቱ ፍንዳታ በፊት የፈነዳ ነገር ማጥፋት ነው፣ ሌላ ምን ስራ አለው አይደል? የሚፈነዳ ነገር ማጥፋት ነው። እና እውነት ነው ፍንዳታ ማለታቸው ጥሩ ነው። አብዮት ማለት ይሄ እንትን መቃወምን አመጽን ነው የሚያሳይ፣ አመጽን ነው የሚያሳይ። እና ያ ዘመን ለነገስታቱ ብቻ አይደለም ሰው ለእግዚአብሔርም እንቢ ያለበት ዘመን፣ መጽሐፍ ቅዱስን ወርውሮ ማርክሲስት ሌኒኒስትን እያነበበ መጽሐፍ ቅዱስ የሚያነብሰው እንደ ደንቆሮ እንደ ማይም ገና እንዳልተገለጠለት እንደ ኋላ ቀር አይደል? ፊውዳል ሌላም ብዙ ብዙ ስም ነበር አይደል? ፊውዳል፣ አናርኪስት ምን የሌለ ስም የለም። መለጠፍ በኢትዮጵያ ስም መለጠፍ ቀላል ነው። እና ብዙ አይነት ይሄ ኋላ ቀር እንዲህ ቤተክርስቲያንንም ኋላ ቀር ብሎ ማሰብ የተጀመረው በርግጥ ከኋላ ስናይ ከናጼ ዮሐንስ ዘመነ መንግስት ጀምሮ ቢመጣም በታሪክ ስናይ እነዚህ ውጭ የታላቁ የተማሩ የሚመጡት ሰዎች ቆዳ ጫማ ማድረግ በውጭ ልሳን መናገር እንደመማር እየቆጠሩት መጡ። በሚኒሊክም ቀጠለ፣ በኃይለ ስላሴ ባሰበት። ከዛ ድርግ ሲመጣ ደግሞ ጭራሽ መጽሐፍ ቅዱስን ወርውሮ ማርክሲዝም ሌኒኒዝም አለ። በአብ በወልድ በመንፈስ ቅዱስ ፋንታ ማርክስ ሌኒን ማርክስ ኢንግልስ አይደለ ተብለው ተተኩ የአብዮቱ ስላሴዎች ማለት ነው ተተኩ። ያንን ያለ ትውልድ ግን ምን እንደደረሰ እናውቃለን አይደል? ይሄ እግዚአብሔርን ቸል ማለት መጽሐፍ ቅዱስ ላይ ትንቢተ ሶፎንያስ ላይ ይሁን ምን ላይ ያነበብኩት ትዝ ይለኛል። አስጨናቂ ዘመንን አመጣባቸዋለሁ እንደ ውር እስኪሄዱ ድረስ አስጨንቃቸዋለሁ። በትር ያልያዘ ምንም የሚመራበት ነገር ያልያዘ ውር ለመሄድ እንዴት ነው የሚቸገረው? እንደ እውር አስጨንቃቸዋለሁ ነው የሚለው እግዚአብሔር። ስጋቸው እንደ ጉድፍ ይፈሳል። የትንቢቷ ተፈጸመ፣ እንደ ጉድፍ ይፈሳል። ስለዚህ ወደ እግዚአብሔር የተመለሰ ሕዝብ አገሩ ላይ ደም መፋሰስ አይኖርም። ወደ እግዚአብሔር ሲመለስ እግዚአብሔርን ንጉሱ አድርጎ ሲሾም ደም መፋሰስ አይኖርም በፍጹም። መስቀል የያዘውን ኢየሱስ ክርስቶስን ከባንዲራው ላይ አወረደና ማጭንና መዶሻ ሲሰካበት ታጨደ ሲበቃው ይወሳ አይደል? እርስ በርሱ እውነታው ግን ይሄ ነው። ሞአንበሳ የነገስታቱ አርማ አይደል? ሞአንበሳ የኢትዮጵያ አርማ ነው።
ሙአንበሳም ስንልኛ ነገስታቱን አይደለም እንጠራው ሙአንበሳ ያ እንተውት አንበሳ መስቀል ያዛ አንበሳ ኢየሱስ ክርስቶስ ራእይ 5 ላይ አንብቡ ሂዱ ዮሐንስ ሲያለቅስ ማህተሙን ማን ይፈታል ብሎ ሲያለቅስ ከይሁዳ ዘር የሆነው አንበሳ ማህተሙን ይፈታ ዘንድ ድል ነስቷል አይደል የሚለው ሙአ ማለት ድል ነሳ ማለት ሙአ ማለት አሸነፈ ማለት ሙአ አንበሳ ድል የነሳው አንበሳ ዘምነገደ ይሁዳ ማን ነው ኢየሱስ ክርስቶስ ነው መስቀሉ የማን ነው የየትኛው ንጉስ ነው መስቀሉ እስቲ ንገሩኝ መስቀል ላይ የነገሰ ማን ነው ክርስቶስ ብቻ ነው መስቀል ላይ የነገሰ ሌላ ሁሉ ወንበር ላይ ነው ተቀመጠ እንደ ክርስቶስ መስቀል ላይ ነግሶ በፍቅር የሚገዛ ማንም የለም ማንም የለም የትኛው ንጉስ ስለዚህ ያ መጀመሪያ ኢትዮጵያ የምትባለዋንና ያላትን ከክርስቶስ ጋር ያላትን ቁርኝት መረዳት ያስፈልግ ነበር አሁንም ነገሮች የሚስተካከሉት ኢትዮጵያና እግዚአብሔር ያላቸውን ቁርኝት ማወቅ ሲቻል መጀመሪያ ኢትዮጵያን መረዳት ያስፈልጋል ኢትዮጵያን ለመግዛት ኢትዮጵያን ለማስተዳደር ኢትዮጵያን ማወቅ ያስፈልጋል ምንድነች እቺ ሀገር ማናት ታሪኳ ምንድነው አካሄዷ ምንድነው ጠባይዋ ምንድነው ማወቅ ያስፈልጋል የባሏን አመት አመል ሳጣቁ 7 አመት ተገዛች ይባላል እና እስራኤላውያን ሳሙኤልን ሄደው ነው በመሳፍንት ሲያስተዳድራቸው መመሪያውን መሳፍንት ይቀበሉ የነበሩት ከማን ከእግዚአብሔር በቃ መሳፍንቱ ስራቸው የቅስቀሳ አይነት ስራ ነው ህዝቡን ማስተባበር ማስተባበር እንጂ በህዝቡ ላይ ነግሰው ግብር የመቀበል እንዲህ ማለት ድርሻል ነበር ህዝቡ ግብርም ገበረው የሚገብረው ለማን ነው አስራቱን የሚያወጣው ለእግዚአብሔር ንጉሳቸው ማን ነው እግዚአብሔር ያንን ነገር ንቀው ነው በኋላ ጦስ ያመጡ ሳሙኤልን ፍርሃት ሰርቶባቸዋል ሳሙኤል ላይ እንሄዳለን እናወራዋለን እንነጋገራለን ለዛሬ ግን ማወራላችሁ ስለ መስፍኑ ጌዴዎን ነው ከዚህ ከመጽሐፈ መሳፍንት ሁለቱን መሳፍንት ብቻ አንስተን ነው እናልፈው ሌላውን ታነባላችሁ ጌዲዮንና ሶምሶንን አንስፈን እንነጋገራለን በጌዲዮን ዘመን በመጽሐፍ ቅዱስ እንደምናየው ከጌዲዮንም ዘመን በፊት የተነሱ ቀደም እንዳልኳችሁ እነ ጎቶንያል እነ ባርቅና ዲቦራ እነና ኦድ የመሳሰሉ መሳፍንት ተነስተዋል ከጌዲዮንም በፊት ነገር ግን እግዚአብሔር እነዛን መሳፍንቶቹን ያስነሳበት የራሱ ምክንያት ነበር ባለፈው በመጽሐፈ ኢያሱ ላይ ስንነጋገር ኢያሱ በዘመኑ በነበረበት ጊዜ እስራኤላውያን እግዚአብሔርን ከማምለክ ወደ ቀኝም ወደ ግራም አላሉ ነበር በዘመናቸው ሁሉ ማንን አመለኩ ይላል እንደውም እኮ በግልጽ ነግሯቸዋል ኢያሱ የምታመልኩትን ዛሬ ምረጡ ነው ያላችሁ እኔና ቤቴ ግን እግዚአብሔርን እናመልካለን ማዳንና መግደልም ይችላል ህይወት መስጠትም ህይወትን መንሳትም ይችላል ሁሉን ማድረግም ይችላል እግዚአብሔርን እኔና ቤቴ እናመልካለን እግዚአብሔርን ማምለክ በግድ አይሆንምና እናንተ ግን የምታመልኩትን ዛሬ ምረጡ ብሏቸዋል በዘመናችን ሁሉ ማንን እናመልካለን አሉ እግዚአብሔርን እናመልካለን አሉ አሁን ኢያሱ ሞተ ኢያሱ ከሞተ በኋላ ኢያሱ በነበረበት ዘመን የነበሩት ሽማግሌዎች እግዚአብሔርን ከማምለክ ወደ ቀኝም ወደ ግራም አላሉ። ለምን እግዚአብሔር በሁለቱ ታላላቅ በሙሴና በኢያሱ ለእስራኤል ህዝብ ያደረገውን ነገር ሁሉ ያውቁ ነበርና እነዛ ሽማግሌዎች እግዚአብሔርን ከማምለክ ወደ ቀኝም ወደ ግራም አላሉ። ነገር ግን ሌላ ችግር ተፈጠረ። በዚህ በመጽሐፈ መሳፍንት ምዕራፍ 2 ቁጥር 10 ላይ እንዲህ የሚል ነገር ታገኛላችሁ። ትውልድ ሁሉ ደግሞ አለ ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ ምን ማለት ነው የመጽሐፍ ቅዱስ ቋንቋ ነው አይደል አረፉ ወደ ወገኖቻቸው ምን ሆኑ በጣም ሞተው ቃል በመጽሐፍ ቅዱስ አሁን እኔና እናንተ ስንሞት ከወገኖቹ ተለየ ነው እንባላል እ አይደል ከወራሾች ነው የምትለየው ከወገኖች አይደል ወራሾች ደግሞ ደስተኞች አትበሉ እ ፍቅር ላጠፋ አይደለም ይሄን ምለው ክፉ ሐሳብ ላጠፋ ነው ይሄን ምለው ዘመናችን ይሄ ነው ልጅ ወላጆቹ ሞተው ስኪወርስ የሚቸኩልበት አይደለም ልም ይሄ ሽማግሌ ስንት ሰው እድሜ ነው የተሰጠው ይያን አንድ ሽማግሌ ልጃቸው ሞታሉ እና ይሄ አንድ ለቅሶ ላሳምር የሚል እንባድርቅ ይባላል አንዳንድ ጊዜ አይደል ላሳምር ብሎ ያስብና እንደገና ምን ያደርጋል እንባ ያደርጋል እና አንድ ባለ ታለቀስ ሄዳ ሽማግሌን አልተሳቸውና ስታለቀስ አይ ጌታዬ እንደው ለርሶ ሆነ ይሄ ብላ አለቀሰች ለብቷቷ እርሶ ይሄን ያለ እድሜ በሸምግለው ልጆች ሲሞት ከመያዩ እርሶ ቢሞቱ ይሻሎት ነበር ነው ለሷ ያው አስተዛዘንኩ ብላ ነው አይደል መቼም ወላጅ እንዲህ ይላል ብዙ ጊዜ እኔን ዳረገኝ ስለሚል እሷ አሳቸው ሳይጠይቋት ይሄን ተናገረኝ ስታለኝ የኔን ፋንታ የታደርገሽ ነው አሁን ስለ ልጅ አልቀሽ የኔን ፋንታስ ደስ እኔስ ሞት ትደርሽበታለሽ አይደል እትማርተኛ ማያሉ ነው ወለላ ቋንቋ አይደል እና አንዳንድ ጊዜ እንደዚህ የሚቸኩላል እና አድርስ ነው እኮ ሚስቱን ገሎ ሚስቱን ይወርስ ባሏን ገላ ባሏን ምትወርስ ምንም ይሄ አይግረማችሁ ዓለም ላይ አሁን ለኔና ለእናንተ ጆሮ የሚከብደን ትንሽም ብትሆን የክርስቲያን ማዓዛ እንደው በጆሮአችን ስለገባሽ ነው እንጂ ዛሬ ሰው ያለው ክፋት እዚህ ደረጃ ደርሷል ከሚባለው በላይ ነው ጌታችንም እንድና ያለው በዚህ ምድር ላይ የምታከማቸው ሀብት ለባይድ ይሆናል አይደል ምን ለባይድ ይሆናል እና መጽሐፍ ቅዱስ አባው ሲተረጉሙት እኮ ለምን ሚስት ልጆች ባይድ ሆነው ነው ወይ እንዴት ለባይድ አለው ብሎ ነው ቆም ያስቀምጥ ከሞቱ በኋላ ዋስ ሆኖ ሊቀርው አይችልም እሱ ከሞተ በኋላ ዋስ አለው እንዲሁን ብለው ሊቀርው ይችላሉ ባይድ አላቸው በቃ አለቀ ዘመዳችን ይያርብቻ ከዛ ባለፈ ግን እንደ ፍራችን የሚጠብቁን ወገኖች አሉ እንደ ፍራችን ፍራችን ክፉ ከሆነ ወደሚመስሉ ወገኖች ተከማቻል የት እንደሆነ ግልጽ ነው አይደል ፍራችን መልካም ከሆነ ደግሞ ብዙ ወገኖች ዛሬ የሚያዝኑ ብፁዓን ናቸው ይጽናናሉና የሚለውን ሲተረጉም እኮ ምን እንደ ሚለው እናቴ አባቴ ሞቱብኝ እህት ወንድም ሞተብኝ ሀብት ንብረት ጠፋብኝ ብሎ ማዘንን አይደለም ለሚለው ሲተረጉም ማዘንን አይደለም ምክንያቱም ይላል እንደ እናት እንደ አባት ስላሴ ያሉና አንተ አቡነ ወአንተ እምነ ነው እኮ ምን ነው እግዚአብሔርን አንተ አባታችን ነህ አንተ እናታችን ነው ምን ነው እግዚአብሔር እንደ አባት እንደ እናት የሚሆኑ ስላሴ ያሉና እህት ወንድም ሞተብኝ ብሎ ማዘን አይገባም ምክንያቱም እንደ እህት እንደ ወንድም የሚሆኑ መላእክት ቅዱሳን አሉና ሀብት ንብረት ጠፋብኝ ተብሎ ማዘን አይገባም ከርስቴ ተነቀሉ ከሀብቴ ተፈናቀሉ ተብሎ ማዘን አይገባም እንደ ርስት እንደ ጉልት እንደ ሀብት መንግስተ ሰማያት አለችና አያችሁ እና ምን ነው ሀዘን ያለው ቢሉ ሞተው ለእግዚአብሔር ግፋ ሰማይታት ክርስቶስ ለኛ ሲል የተቀበለውን መከራ ያሰቡ የሚያለቅሱ ሰማይታት ስለ ሃይማኖት የደረሰባቸውን መከራ ያሰቡ የሚያለቅሱ ኃጢያታቸውን ያሰቡ የሚያለቅሱ በኋላኛው ጊዜ ምን ይሆናሉ ይጽናናሉ ወለ ዘመድ ሞተብ ይብለ መታለቅስ ነው የለም ስለዛ አይደለም ይያወራ ያለው መጽሐፍ አሁን ከዚህ ቀጥሎ ወደ ወገናቸው ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቸዋልና ከነዚያም በኋላ እነሱ ከመጡ በኋላ እግዚአብሔር ለእስራኤል ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ አያችሁ እግዚአብሔር ለማን ያደረገው ለእስራኤል ያደረገውን ነገር ያላወቀ ትውልድ ተነሳ ባህር ከፍሎ ቃላት ገድሎ ደመና ጋርዶ መና ወርዶ ከጭንጫ ላይ ውሃ አፍልቆ በምን አይነት ብርቱ ክንድና በጽኑ እጅ ከባርነት እንዳወጣቸው ምድረ ርስት ላይም የነበሩትን ሰባት ነገስተ ከነዓን አጥፍቶ እንዴት አድርጎ እስራኤልን ያችን ምድረ ርስትን እንዳወረሳቸው የማያውቅ አዲስ ነገር ይችን ነገር ሁለተኛችን ነው አሁን ስንሰራ አይደል እንዴ አይነት ነገር ዮሴፍ ታሪክ ላይ ዮሴፍን የማያውቅ ፈርዖን ተነሳ ለግብጽ ያደረገላትን ነገር ማለት ብለናል ተዚህ ላይ አሁን ደግሞ እዚህ የተነሳው የሚመስለው እግዚአብሔር ለእስራኤል ያደረገውን ነገር የማያውቅ ትውልድ ተነሳ ቀደም ካልኩት ትውልድ ጋር ይገናኝም እ እግዚአብሔር ለዚህ ቻሌንጅ ያደረገላትን የማያውቅ ትውልድ ቆ ተነስቶ ነው በኋላ እንዳይሆን ነው የጠፋው እንዳይሆን ነው የጠፋው መቃብሩ እስኪጠፋ ድረስ አይደል እ በግድ አይደል አሁን መንግስቱ ሲለወጥ አይደል መቃብሩ እየተፈለገ የተገኘ እዚህ ጋር ነበር የተቀበረው እዚህ ነበር የተቀበረው እየተባለ ስንታል ቀሰናል ድጋሚ ባጽመላአጽ ተነባብሮ ሲወጣ ያየ እንዴት ሰው እንደው ጨክኖ በግሬ ደርሶ አፈር ያለብሳል እንዲያርጎ ያለ አልቀሰናል አክፍሮዱ እግዚአብሔር ሲረፉት እግዚአብሔር ሲንቆት እንዲያርጎ ነው እንደ ጉድ ሰጣላላችሁ አይደል ያለው እንደ ጉድ ነው ያራለው እንደ ጉድ ያሁን ደግሞ ደስ የሚለኝ ነገር በዚህ በጥንቀቱ ቲሸርት ለብሶ እኛ የምንረግጠውን ምንጣፍ ያለ አቧራ ይሄ ሰውነታቸው ሁሉ አቧራ እስኪለብስ ተሸክሞ ይሄ እግዚአብሔርን ምን ማወቅ ነው? ለእግዚአብሔር እውቅና መስጠት ነው። ይሄ ትውልድ መልካም ነገር ይጠብቀው ቃሌን ደግሞ ራዣ መልካም ነገር እግዚአብሔር ያከበሩትን ማክበር ልማዱ የናቁትን ደግሞ ያዋርዳል። በጣም ይሄ እግዚአብሔር ባህሪው ነው። በቃ ለኤሊም ነግሮታል የናቁኝን እንቃቸዋለሁ የሚያከብሩኝን አከብራቸዋለሁ ብሎ ነግሮታል። አፍኒንና ፊናስ ሲንቁት ምንድን ነው የሆነው እናውቃለን አይደል? ሳሙኤል ያከብረው ምንድን ነው የሆነው እናውቃለን። በመጽሐፍ ቅዱስ ብዙ ልንል እንችላለን። አሁንም በእስራኤል እግዚአብሔርን የማያውቅ ትውልድ ተነሳና የፍልስጤማውያንን የምድያማውያንን የአሞናውያንን ጣዖት ማምለክ ጀመረ። እግዚአብሔር ያደረገውን ረሱ። ሰው ምን ጊዜም የሚደንቀው ነገር የባሰውን ነገር ይመርጥ የተሻለውን መርጦ ሁሉ ጊዜ የሚበልጠው የባሰውን ነገር እንደዛ ባህር ከፍሎ መና ወርዶ ደመና ጋርዶ የሚመግብ አምላክ ያንን ጠይቆ ተመራምሮ ማምለክ ሲቀል እንዴት ሆነን ከግብጽ ወጣን እዚህ ገባ ማን ነው ይሄን ያደረገው ብሎ ተመራምሮ ማምለክ ይቀል ነበር ወይስ ለቆመንጨትና ድንጋይ መስገድ ይቀል ነበር? የባሰውን ነው የሚመርጠው። እንዳም እኮ ይሄው ለጠባያችንን እ የእግዚአብሔርን ፍቅር ምናጣው እግዚአብሔርን ምናሳዝነው ከእግዚአብሔር በሚበልጥ ነገር ነው ብዙ ጊዜ እ ከእግዚአብሔር በሚበልጥ ነገር አለ በተራ እኔ ብዙ ጊዜ እስካሁን ባለኝ ሁኔታ በየትኛውም ሁኔታ እግዚአብሔርን አሳዝነው ብሎ የሚመጣ ሰው ስሰማ ለራሱም እንኳን ይሄን ያህል ዋጋ በማይሰጠው ነገር ነው እግዚአብሔር ያሳዝነው ለራሱ እንኳን ይሄን ያህል ዋጋ በማይሰጠው እንጂ ዋጋ በሚያወጣ ነገር በድሎ የሚመጣ አይደለም። ዲያብሎስም ማዋረድ አይደል የሚፈልግ ማዋረድ ስለሚፈልግ በተልካሽ በማይረባ በሚያዋረድ ባለፈው ምንም ነገር አይቷል አይደል? ጾም ሲያስገድፍ በምን እንደሆነ አይደል? ቋንጣ ፍርፍር አቅርቦ አይደል? በ40 ሳንቲም ዳቦ ተወለዳቦ እንድትሉ በኋላ ተስፋ እንድቆርጡ ምንም አረባኔ በቃ ከዚህ በኋላ ሰው አልሆንም እንድትሉ ነው አውቆ ነው ዲያብሎስ የሚያደርግ። እስቲ ወደ ሀገራችን ስናመጣው ቤተክርስቲያንን የማያውቅ ትውልድ ተነስቶ ነበር አሁንስ የለም አለ? ቤተክርስቲያንን የማያውቅ ትውልድ ቤተክርስቲያን ለዚህች ሀገር ያደረገችውን የማያውቅ ትውልድ የለም? ዛሬ ቤተክርስቲያን ላይ አቶን የሚጠቁ ህዝቡን ባላቀር ያደረገችው ማና ቤተክርስቲያን በባላት ትስሩ እያለ እንዲህ እያለች እንዲህ እያለች አደንቁራ አይቀረች። የሚገርመው ነገር ህዝቡን ደንቆሮ አድርጋ ያስቀረች ቤተክርስቲያን ነች ብሎ የሚናገረው ሰው ፊደል ያስቆጠረች እቺ ቤተክርስቲያን። በጣም ይገርመኝ ያንን ሰው ጄላ አውጥቻው አንተ ፊደል ማን ያስቆጠረ ብለው መምሬ ከኔ ናቸው ዛፍ ስር ነው ማና ቤተክርስቲያን ፊደል አስቆጥረው ከዛ በኋላ የምዕራባዊውን ትምህርት አስኮላውን ጨምሮበት
አሁን ወንበር ላይ ሲቀመጥ ደንቆሮ አርጋ ቤተክርስቲያን መጀመሪያ ማን ላይ ነው ገለጠለት ማንበብ መጻፍ መቻል መጀመሪያው አይደል ትምህርት መግቢያው ያንን እኮ ያደረኩት መምሩናል ውሃው ለተደፋበት ውሃ እየሰጡ አይደል ሽምራው ለተደፋበት ሽምራ ያመጡ መምሩናል አይደል እዚህ ላይ ፈንታኛ ድሜ ዘመን ነበር በየራጠሙ ሽምራ በውሃ ከተ ይሄን ነገር የሞከራለ እስቲ ደረሰበት አዲስ አበባ ይለ እ በየራጠሙ ሽምራ ይለ አይደል መምሩ እንዴት ነበር ጉልበት ተስሙ አይደል አው አንዳንድ ጊዜ ክፉ ተማሪ ተጎና አይጠፋም እና እናንተ አግ ሱካይ ስትሩ ከሰሩ ሰው ሽምራዋን ሽምብራ ለኝ ደሞ ለድርድር አይቀርም ማለት ኦ ሲባል ምንድነው ሽምብራ የምበልቶ ያኛው ጅራት አይደለም ለበቅ ለብነት ከዚህ ነው የሚጀምረው ከሽምብራው ያኛው ለበቅ ለዚህ ነው ደሞ ለአልቃሹ ሽምብራ ምን ታከራሳቸው ሽምብራ እንዴ አርገው ያስተማሩት መልሶ ምን ይላል ያደነቀረች ጂራስታ ቤተ ክርስቲያን ለዚች ሀገር ምንድነው ሀገርን ጠብቃ ይኖረች ማለት ነው። ቤተ ክርስቲያን ወንን ታሪክን ለነጋገር ከተባለ ቤተ ክርስቲያን ናት ሀገሪቷን ጠብቃ ይኖረች። በጸሎትም በጦርነት ጠብቃ ይኖር። ነገስታቱ ሲዘምቱ ታቦት ይላሉ አለብን እንዳብረው የሚዘምቱ ካህናት። በቃ ካህናቱ ሲግዚኦ ይላሉ እዛ ደግሞ ጀግናው ደግሞ ዘራፍ ይያለ ይዋጋል። ዘራፍና ግዚኦ አብረው ነው ሀገር ይጠበቁ ዝም ብሎ አይደል ዝም ብሎ አይደል ሀገር ብትጠበቅ በዚህ ቤተ ክርስቲያን ሀገር ብትጠበቅ ማንንም ይሄንን ማንንም የሚከደን እና ጽም ይልክ አዋጅ ቢያውጡ ሃይማኖትህን የሚደፈር አይደል እንዴ ያሉ ሚስትህን ልጆችህን ለባርነት የሚወስድ የሚደፈር ክርስቶስ የሚነቅል ሃይማኖትን እኮ አካተዋል ጣላት መጥቷልና ተከተለኝ ታመህ ሌላ ነገር ሆነ ቆነ ይሁን ወስነታ ከቀራ አልምርህ ማርያም በቃ ሃይማኖትን አሳይ እንዴ ማላቾ ራሱ አንድ ንጉስንም ያህል ነገር ማርያምን ብሎ ሲመጣ በቃ ወግልጽ ነው ማርያምን ብሏልና ምንም ሲመለስ አይለቀንም ተከተል በቃ አው ልክ ነው አማላጅ የለኝም ነው ማርያምን ብሏል አይመጨረሻውን አማላጅ ጠሩ ማን ያማልል ነው ተዚህ በኋላ በለዋለው ደምስሷል እንዴ ብሎ መጨረሻው ማሳረጋ። ስለዚህ ሀገር ብታስጠብቅ አድዋ ድረስ ዘምታ ማና ቤተክርስቲያን ሌላስ ነገር ትውልድ በእውቀት በሃይማኖት በመግባር ብትቀርጽ ማና ቤተክርስቲያን። ዛሬ ትውልዱን በእውቀት ቀርጸው ሊሆን ይችላል በሃይማኖት አልቀረጽከው በመግባር አልቀረጽከው ታዲያ ምንድነው የሆነው? እፉኝት የገዛ ሀገሩ ይበላል የገዛ ሀገሩ ያ ባይሆን ኖሮ አሁን ሀገራችን ላይ የምናየውን ነገር እናይነበር የውጭ ሰዎች ሌላ ሀገር አላቸው ወይ ብለው እስኪዘብቱብን ነበር ሌላ ሀገር አላቸው ራሳችን ለራሳችን መብራት የተገጠመውን አይደል በድንጋይ ያልን አምፖሉን ምን ሰበረው መኪና ድንበሩን ጥሶ እንዳይገጨን የተሰራውን ብረት እየቆረጥን አይደል ለቁራል የሚሸጠው ይሄ ምንድነው የሚያሳየን የምግባር መዝቀጥ። ቤተክርስቲያን ግን የሃይማኖትን ፍቅር አስተማረ አብራ የሀገርን ፍቅር እያስተማረ ቀርጻ በቃ ቀርጻ በቃ የ ስማቸው ጠፋኝ የብርጋዴር ጀነራል ካሳዬ ጨመዳ የህይወት ታሪክ ምጥን መጻፍ ታገኛቸው ተሳሳተኝ ማለት ነው ወጣው የሳውራችሁ እዚህ በፊት የጃገማ ኬሎን አንብቡያችሁ ነበር የፍትናንት ጀነራል ጃገማ ኬሎ ምክንያት ነበር ያንዱ ያልኩበት እዚህ ላይ ምን ምክንያት ተቀሽ ማለው አትስቲ አልፋል አፍታለ ታል ምን ይያቻለሁ ተመሳጭው ስለዚህ ከደረት ኪሳችን ማትለይ የተጣጣፈች ወረቀት ነው ማለት እ ሁልጊዜ አስቸጋሪ ነገር ውስጥ ሲሆኑ ያችን ወረቀት አንብበው ገልጠው ያነቧትና መልሰው ምናቸው ውስጥ ይከታሉ። ፈጽሟል እዛው ታሪካቸው ደስ ይላል። እና ምንድ ምን የምትል ወረቀት ናት እያልኩ እንትን ስል ምንድና ወረቀቷ የሚለው የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉ። እርሱ ስለ እናንተ ያስባልና ቅዱስ እኮ የተናገረው ቃል ነው። አያችሁ፣ ይሄ የእሳቸው አሁን የህይወትን ፍልስፍና ምንድን ነው የሚባሉ ይችላል። እኚህ ካሳዬ ጨመዳ ብርጋዴር ጀነራል ካሳዬ ጨመዳ የጻፉት መጽሐፍ ላይ ሳነብ ምን ይላል? አባቴ ዩኒቨርሲቲ መግባቴን ሰምቶ ተደስተው ነበር። ከዩኒቨርሲቲ ወጣሁና እኔ ጦር ቤት ገባሁኝ እና መቶ አለቅነት ተመርቄ ከሀረር አካዳሚ አባቴን ልጠይቅ ሲሄድ ወታደርነት በመግባቴ አዘኑ ይላል። አዘኑ። በኋላ ግን በሁለተኛው ቀን ቤት በሄድኩኝ በሁለተኛው ቀን ሙሉ ልብስህን ለብሰህ እንድትመጣ ፈልግሃለሁ አሉ ይላል። ሙሉ ልብስ የወታደር ልብስ ለብሼ ፊታቸው ቆምኳል። ፊታቸው ስቆም የተናገሩኝ ነገር እነዚህ ናቸው ይላል። አንደኛ፣ በምንም በምን ምክንያት ይሆን ሀገርህን እንዳትከዳት። ሁለተኛ፣ ሃይማኖትህን እንዳትለውጥ። ሶስተኛ፣ ድሃን በምንም አይነት መንገድ እንዳትበድል። አራተኛ፣ ሁለትና ሶስት ምስክር ሳይቀርብበት በማንም ላይ ፍርድ እንዳትሰጥ። ይሄን የምታደርግ ከሆነ አብኝ ይላል ሰውየው ሲጽፉ፣ ይሄን የምታደርግ ከሆነ በምትሄድበት ሁሉ ጸሎቴ ይከተላል። አባትየው ናቸው እንዲህ የሚሉት። ይሄን ጊዜ እኮ ያልተማረ የሚባል ናቸው። እኛ አባት ከዚህ በላይ እውቀት አለው ወይ? እኔ እኮ ማይገባኝ። እውቀት ማለት ፊዚክስ ቅድም እንዳለው ነው። እሱ ነው እውቀት። አሁን ከኚህ ሰውዬ የሚወጣውን ጥበብ ተመልከቱ። ለልጃቸው የሚያስተላልፉት ሀገርህ እንዳትከዳህ፣ ሃይማኖትህ እንዳትቀይር፣ ድሃ እንዳትበድል፣ ሁለት ሶስት ሰው ሳይመሰክርበት ሰው ላይ ፍርድ እንዳትሰጥ። ይሄን ካደረግ በምትሄድበት ሁሉ ጸሎቴ ይከተላል። ይሄን ካላደረግክ ግን የሚደርስብህ ለማሰ ትቀበላል። አሜሪካን ሀገር ድረስ ሄደው የጦር መኮንነት የተማሩ ሰው ናቸው ብርጋዴር ጀነራል ካሳይ ጨመዳ። እዛ ሲያባብሏቸው ግን በህሊኔ የመጣብኝ ይላሉ። እሳቸው እዛ እየተማሩ እዚህ ለውጥ ሆነ፣ የኃይለ ሥላሴ ለውጥ ወደ ህሊና የአሜሪካኖቹ እዚህ ሆነ። እኛ ጋር አሁን እዛ ብትሄድ ክፉ ነገር ሊጠብቅ ይችላል ሲሉ ጭንቅላቴ ውስጥ የመጣው አባቴ የነገሩ ይጣል ሀገርህን እንዳትገዳ። አያችሁ፣ የሚገርማችሁ ነገር የደርግንም ጦር ሲመሩ ነው የኖሩት ብርጋዴር ጀነራል ካሳዬ ጨመዳ። ግን የሚገርመው ነገር በጠላትም ጭምር ይከበሩና ይወደዱ የነበሩ የጦር ሰው ነበር። ለምን? ድሃን አይበድሉም፣ በማንም ላይ ክፉ ነገር አያደርጉም። በዓላማቸው ብቻ ነው የሚጓዙ ሀገራቸውን ብሎ አለቀ። በጣም ነው የገረመኝ እኔ ሳነብ። እንዲህ ብሎ ልጆቹን የሚመክር ዛሬ እኮ የለም። እንዲህ ነበር ቤተክርስቲያን ትውልዱን የምትቀርጸው፣ በእውቀት ብቻ አይደለም፣ በእውቀት ብቻ አይደለም። አሁን ብዙዎቹ እኛ ቤተክርስቲያን መንፈሳዊ ትምህርት ብቻ ብታስተምር ነው ይመስለን አይደል እንዴ? ኪነ ጥበብን ያወረሰች ማን ነው? ቤተክርስቲያን ናት። ስለ ስዕሉ ብንል ያለም እንዴ? ኪነ ጥበቡ ብንል አይደለም እንዴ? ስለ ስዕል፣ ስለ ጽሁፍ፣ ስለ ህንፃ፣ ዜማ እኔ እኮ ይገርመኛል። እኛም እዚህ ስንዘምር መሰረተ ዜና ወጠረ ያሬድ ካህል ነው ነበር አይደል? ነጥራው እንደሰሰም ሀገር ፍቅር ሲዘምሩ መሰረተ ዜና ወጠረ ያሬድ ካህል ይላሉ። የዜማውን መሰረት ማን ነው ተብሎ ነው አለ በኢትዮጵያ የሚታመን። ያሬድ ማን ነው? ካህን ነው። ካህን ካልን መቼም መስጊድ አንሄድም አይደለም? ካህን ያለው የግዴት ነው፣ ግልጽ ነው። ስለዚህ ማነት አወረሰችው ቤተ ክርስቲያን ናት። ማህበራዊ ትስስሩን ለህዝቡ እንደ ባህል ሃይማኖትን በባህል ደረጃ አድረሳ ያወረሰች ማለት ቤተ ክርስቲያን ናት። እስቲ ምኑን ብትሉኝ እያንዳንዱ ባህል ውስጥ አወጣላቸው። እያንዳንዱ ሰርጋችን ላይ ብትሉ ማዕዛ ቤተ ክርስቲያን አለ። ለቅሷችን ላይ ብትሉ የቤተ ክርስቲያን ማዕዛ አለ። እንደዚህ የቤተ ክርስቲያንማ የለም። ስትወለድ ጀምሮ ስንወለድ ጀምሮ ከልጅ ከምጥ ሲወለድ ጀምሮ በጽንስ እያሉ እናቶችን በቁርባን በጠበል እያደረገች ከጽንስ ጀምሮ በኋላም ስንሞት እኮ በጓሮ አስተኝታ እየጸለየች ለክርስቶስ ባደራ ለማስረከብ አጽማችን የምትጠብቅ ማለት ነው።
ቤተ ክርስቲያን አለ ሌላ ማን ነው እና ቤተ ክርስቲያን ያላወረሰች ምን ነገር አለ ምን ነገር አለ ያላወረሰች ምን ነገር አለ ለዚህ ቻገር ያላደረገችው ነገር አሁን ያለው አሁን ያለው ቤተ ክርስቲያን አስተዋጽኦ አይደል ያሁን ላለው ለማህበረሰብ ሰላም ወሳኝ ድርሻ አለው አሁን ያደጉ ሀገሮች ይባላል አይደል ወነት ነው በኢኮኖሚ አድርገዋል ራስን በማጥፋትም ስለዚህ እዛና ያለው አይደለም እ ኢትዮጵያ ውስጥ በደህነት አንደኛ ናችሁ ይሉናል አይደል ለምን ነው ራስን ባለማጥፋት አንደኛ ናችሁ ብሎ የማይጽፉልን በጎ በጎ አይታያችሁ ማለት ኢትዮጵያ በመኪና አደጋ አንደኛ ይሉናል በእንዲህ አንደኛ በእንዲህ አንደኛ በመጥፎ በመጥፎ ለምን ያረጋሉ አንደኛ አይደለም ይሉን ለምን በጀግንነት አንደኛ ቅርስ በመጠበቅ አንደኛ እ በማኑስክሪፕት ብዛት አንደኛ እ ሰላም ሆኖ በመኖር እርስ በርስ ባለመጨካከል አንደኛ የሌብነት ጠባይ ባለማሳየት አንደኛ እንደኛ ወርቅ ቤቶች ያለ ዘብኛ የሚኖር ሌላ ቦታ ነው አለ ነገሩ ግን ያያየው ረቦት ያያየው ያልፋል እንጂ ለስበር አይደል በጎ በጎ አይታያችሁ ይሄ ሁሉ የማን ተጽኖ ነው ካላችሁ እዚህ ቤተክርስቲያን አስተምህሮ ተጽኖ እውነት እንነጋገር ከተባለ ዱርዬ የሚባለው አብዛኛው እኮ የማን ቤተክርስቲያን ተከታይ የኢትዮጵያ ቤተክርስቲያን ተከታይ ነው ዱርዬ ተብሎ የሚፈረጀው ነገር ግን ዱርዬው ላይ ያለ ስነ ምግባር ውጪ ሰልጥነናል የሚሉት ሰዎች ላይ የለም ይስማ ምንም ቢሆን ምን አለበት ተጽኖ አለበት አያችሁ እኔና እናንተ በጭንቀት እንዳንሞት በሐሳብ እንዳንፈነዳ መቼም እዚያገር ሳይካትሪስቶች አሁን ወብቅ ማለት ይጀምራሉ አይደል በሬዲዮ ምን ሰማችሁ ለዛውም ከሀገራችን ባህል ጋር ከህዝቡ ያኗኗር ባህል ጋር ከህዝቡ ጠባይ ጋር ከኢትዮጵያዊነት ጋር የማይሄድ ምክር የሚሰጡ ምዕራባውያን የጻፉትን አጥልተዋል በዛ መሰረት ብቻ ዝምሩ ምዕራባዊው እኮ ሌላ ነው ኢትዮጵያዊ ደግሞ ሌላ ነው ለዛው ምንም ቢደረግ ነብር ዝምብርብርነቱን እንደማይቀይር መልኩን የሚቀይር አይደለም ኢትዮጵያዊ ኢትዮጵያዊው ላለበት ችግር ኢትዮጵያዊ መፍትሄ የሚሰጡት እንደማናቸው እ? ካላታችሁ ቤተክርስቲያን ስለዚህ የኔና እናንተ ሳይካትሪስቶች ሆነው ይኖሩት እንደማናቸው ካላት ያ ባይሆን ስንቶቻችን ተሰቅለን ነበርስከው በቃ በየቀኑ ነበር በየመንገዳችን 3 4 ሰው ተንጠልጥሎ ምናል አሏ መንፈስ ቅዱስ የሚሰራባቸው አማካሪዎቻችን ታይናቸው ይሄ ቤተክርስቲያን ውለታ አይደል ይሄ ቤተክርስቲያን ውለታ ነው ይሄ ሁሉ የቤተክርስቲያን ውለታ ነገር ግን ይሄንን የማያውቅ ትውልድ ይነሳና ቤተክርስቲያን እንዲያደርጋ በዚህ ወርታ በዚህ ወርዳ የሌሎች መብት እንዲጠበቅ እንዲያልተደረገ ቤተክርስቲያን የጨቆነችው ሃይማኖት ካለ እንደው ለሰማው ደስ ባለ እ ያስገባች ምግባራውን አብልታ ተጠጣውን አጠጣ ከማኖር ወጣ በቦሩ ሜዳ ክርክር በቦሩ ሜዳ ክርክር ካቶሊኮች ቢሸነፉ በክርክር የተሸነፉትን ሁሉ አጼ ዮሐንስ ወሰድና ፍጃቸው ብሎ ሲናገሩ የኢትዮጵያ ሊቅ ናቸው እጨጌ የደብረ ሊባኖስ እጨጌ ልጅ ጃንሆይ አሪዮስ ቢክድ ተወገዘ ተጋዘ እንጂ ያካል ቅጣት አልደረሰበት የነዚህ ክህደት ከአሪዮስ አይከፋም አሪዮስ እንኳን ያደርግ ያካል ቅጣት አልተቀጣም ተጋዘ ተወገዘ እንጂ እነዚህ ምሽካሩ እየተመከሩ ይመረሱ እንቢ ካሉ ቦታ ተወስኖላቸው ሌላውን እንዳይበድሉ ይጋዙ እንጂ ያካል ቅጣትና ሞትማ አይፈቅድም አይገባም ሲሏቸው አጼ ዮሐንስ በልንዳርች ይሆን ያሉታያክ እንግዲህ እቺ ቤተክርስቲያን ፈቅዳለች ያ ነገር እንዲታስ ማለት ነው ያካል ቅጣት እንዲሆን አጥፍቶ ነገር ግን ዛሬም ትላንትም ዛሬም ነገ ምን ይመጣውና አናውቅም ቤተክርስቲያን የማያውቅ ትውልድ ፍልስፍና ያገር አስተዳደር ለገስታት ሁሉ ያገር አስተዳደር የሚማሩት ቤተክርስቲያን ውስጥ ነው። ፍትህ ሰላዊ ፍትህ መንፈሳዊ ፍትህ ለገስት ስታለ ያገር አስተዳደር ፍልስፍና ስለ ከዋክብት ቢሆን የመድኃኒት ቅመማ ቢሆን
ስንቱን አወራችኋለሁ ብቻ። አሁን ብዙ ሰው የሚመስለው ቤተክርስቲያን መንፈሳዊ ብቻ አይደለም፣ ከመቅደላ የዘረፉትን መጽሐፍ ወስደው ነው እነንቶን የሰው የሆኑበት። ዛሬ እኛ የእኛ አባቶች የቀመሙትን መድኃኒት ነው በላስቲክ እያሸሙ መልሰው ልከውልን እኛ በብዙ ብር የምንገዛቸው መድኃኒት ቅመማው ይባል የኛ እናንተ አባቶች ጽፈውታል፣ ጨርሰውታል። ሁሉም ይህን ሁሉ ያወረሰች እጅ ቤተክርስቲያን አይናችን አንድ ቀን ወደዚች ቤተክርስቲያን መልሰን እዚች ቤተክርስቲያን ውስጥ ምንድን ነው ያለው ብለን በደንብ ማጥናት ስንጀምር የዚች ሀገር ለውጥ የዛን ጊዜ ይጀምራል። ካልወዳ ምንድን ነው አነ አህውር ግድመ ግድመ ወአንተ ሙሰተ አህውሩ ግድመ ግድመ ብሏቸዋል ክርስቶስ። እኔ በዚህ ሄዳለሁ እናንተ ደግሞ በዚህ ትሄዳላችሁ። አሁን ምንድን ነው የሆነው? ቤተክርስቲያን በዚህ ታሳያለች፣ እኛ የምንሄደው ቤት በዚህ እየሆነ ነው ችግሩ። ስለዚህ የካህናትን ዛሬም ለካህናት የተናቀ የለም። የካህናትን የቤተክርስቲያን ውለታ የሚያውቅ ትውልድ ሲነሳ ይቺ ሀገር ሀገር መሆን የምትጀምረው የዛን ጊዜ። ይሄ የተነሳ የምድያማውያንንና የአሞናውያንን የፍልስጤማውያንን ሁሉ ጣዖት ማምለክ ሲጀምር እግዚአብሔር በምድያማውያን እጅ አሳልፎ ሰጣቸው ይላል። እነዚህ ምድያማውያን ክፋታቸው ምን ያደርጋሉ? ልክ የእስራኤላውያን ሰብል ስንዴውም ሆነ ወይኑ ልክ ደረሰ ሲባል እስራኤላውያን መከር ነው አሁን አጭደን ወቅተን ጎተራ ከተን እንጠቀማለን ብለው ሲያስቡ እነዛ ምድያማውያን ይመጡና ሰብሉን ሁሉ ያጠፉታል ይላል። ያቃጥሉታል፣ ያጠፉታል። ቁጥራቸውም ይላል እንደ ምድር አሸዋ ነበር ብዛታቸው። የሚመጡት እነዛ ምድያማውያን መጥተው አንድ ጊዜ አገሩ ላይ ፈሰው እንዳንበጣ አጥፍተውት ተመልሶ ይሄዳል ወደ አገራቸው። እንደ ማርከው እንኳን ሊወስዱ አይደለም እህሉን ይመጡት። ልብ በሉ፣ ለማጥፋት ብቻ እስራኤላውያን እጅግ ተጨነቁ ይላል። እጅግ ሲጨነቁ ወደ እግዚአብሔር አለቀሱ። ወደ ማን ተመለሱ? አያችሁ፣ ወደ እግዚአብሔር ተመልሶ አለቀሱ። ወደ እግዚአብሔር ሲያለቅሱ እግዚአብሔር መልአኩን ላከ። ጌዲዮን ደግሞ ምድያማውያን እህል ሲወቅ አካዩት መጥተው ያጠፉበታልና እንዳያዩት የወይን መጥመቂያው ውስጥ ተደብቆ፣ የወይን መጥመቂያ ግንብ ነው አይደል የሚሰራው፣ እዛ ወይን ይጨመቅበታል እንጂ እህል አይወቃበትም። ነገር ግን ምን አማራጭ ያለው? እቺ አማራጭ ለማት አማራጭ ሲጠፋ ማይደር ነገር የለም። እዛ የወይን መጥመቂያ ውስጥ ገብቶ እህል ይወቃል። እህል ሲወቃ የእግዚአብሔር መልአክ ተገለጠና አንተ ጽኑ ሰው ጌዲዮን እግዚአብሔር ካንተ ጋር ነው አለ መልአኩ። ሲለው ጌዲዮን አንድ ጥያቄ ጠየቀው። እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር ለምን ደረሰብን አለ። የጌዲዮን ጥያቄ ትልቅ ጥያቄ ነው አይደል? እግዚአብሔር ከእናንተ ጋር ነው ትለኛለህ፣ ያ ከሆነ ይህ የምታየው የምትሰማው ነገር ሁሉ ለምን ደረሰብን? ምድያማውያን ለምን ይሄን ያደርጉናል? በአባቶቻችን ዘመን እንሰማው የነበረ እግዚአብሔር ያደርገው የነበረ ተአምራቱ ስለምን ተቋረጠ? አሁን ይህን ጥያቄ ኢትዮጵያውያን መጠየቅ የለባቸው? መልሱን ግን ትነግሩኛላችሁ? እስቲ ለእናንተ ወደቶ አሁን እኔን እንደ መልአኩ እንደተናገረው ቁጠሩ። እናንተ ኢትዮጵያውያን እግዚአብሔር ከእናንተ ጋር ነው ስላችሁ እናንተ ምን ልትሉ ነው? እግዚአብሔር ከእኛ ጋር ከሆነ የሁሉ ለምን ደረሰብን? አልደረሰብን ይሆን? አልደረሰብንም? ብዙ እኮ እየደረሰብን ነው አይደል? በዓለም ላይ በስደት አንደኛ እኛው ነን አይደለም? አይደለም? እንንቃቸው ለነበሩ አረቦች እንኳን ገረድ እየሆንን የስንቶች እህቶቻችንን ደም ነው አሸዋ መጥቶት የቀረው። ስንቶች እህቶቻችን የሆኑ ወላጆቻቸው የት እንደደረሱ እንኳን ሳያውቁ በወግ እንኳን የቀብር ስርዓት ሳይፈጸምላቸው ቤተክርስቲያንም ወልዳቸው አሳድጋቸው በስርዓቱ ፍትሐት አድርሳ ሳትቀብራቸው በየቦታው የቀሩ ስንቶች ሆኑ? ያበዱ ስንቶች ሆኑ? በእስር ቤት የሚጨነቁ ስንቶች ሆኑ? የወታደር መጫወቻ ይሆኑ? ምን ያልደረሰብን ነገር አለ ኢትዮጵያውያን? እስቲ ጠይቁ ግን ለምንድን ነው ይሄ ሁሉ የደረሰብን? ሀገራችን ሀገረ እግዚአብሔር ከተባለች ለምንድን ነው ይሄ ሁሉ የደረሰብን ብላችሁ ጠይቃችሁ ታውቃላችሁ? ታውቃላችሁ ወይ?
አንዳንዶች ስህተተኛ አምልኮ ውስጥ ስለገባሽ ነው ይላሉ አይደል? ቤተክርስቲያን ብትባልም በክርስትና ስም ስህተት አምልኮ ውስጥ ስላለ ነው ይሄ ሁሉ ነገር የሚደርሰው ይላሉ። ራሳቸውን ከፍ ማድረግ የሚፈልጉ ታውት እግዚአብሔር ያውቃል እሱ እውነት ያደረባን ይገለጥ እየተገለጠም ነው ያለው። አሁን የሆነ ሆኖ ለምንድን ነው ሁሉ የሚደርስበት? የስጋ ምቾት የሌለን ለምንድን ነው? ለእናንተ ልቶ መልአኩ ሲናገር ልብ በሉ፣ እግዚአብሔር ከእናንተ ጋር ነው አለ እንጂ እናንተ ከእግዚአብሔር ጋር ናችሁ አላለ። እግዚአብሔር ከእናንተ ጋር ነው፣ እናንተ ግን ከእግዚአብሔር ጋር ሳትሆኑ ከምን ጋር ናችሁ? ከነ በዓል ከጣዖቶቹ ጋር ነው ያላችሁ። ስለዚህ የሚደርሰው ነገር ሁሉ ምን ይሆነባችሁ? እየደረሰባችሁ ነው። አሁን እኛ መጠየቅ ያለብን እግዚአብሔር ከኛ ጋር ነው የሚለውን አይደለም መጠራጠር ያለብን፣ እኛ ከእግዚአብሔር ጋር ነን ወይ? ከልሂቅ እስከ ደቂቅ፣ ከምሁሩ እስከ ማይሙ፣ ከገዢው እስከ ተገዢው፣ ከሀብታሙ እስከ ድሃው ከእግዚአብሔር ጋር ነን እንዴ? እኛ ከእግዚአብሔር ጋር ከሆንን እውነት እላችኋለሁ ሁሉ አይደርስብን። በፍጹም በአባቶቻችን ዘመን የምንሰማው ነገር ሁሉ በእኛ ዘመን ይሆናል። አባቶቻችን ለውጭ ሀገር ሳይቀር እርዳታ ልከዋል እኮ አይደል? እነ ራሻ የተራቡ ጊዜ እነ አውሮፓ የተራቡ ጊዜ እኮ ኢትዮጵያ እኮ ስንዴ ትልክላቸው ነበር። ጥቁር ሕዝብ ነጩን ስንዴ ሲያበላው እንግዲህ ተመልከቱ። በዚህ ዘመን አሁን ይሄ ነገር ቢደረግ ሲኤንኤን፣ ቢቢሲ፣ ሮይተር ጥሩ ሁሉም ብሬኪንግ ኒውስ ነው በየቀኑ እሱም አሁን የሚያሳየው አንድ ቀንና ይሁን የኢትዮጵያ መርከቦች ባንዲራቸው የተወለበለበ ስንዴ ጭነው አውሮፓ ላይ ወስዶ ሲያራግፉላቸው እንደነሱ የነቀዘ ሳይሆን ሰው ሊበላው የሚችል ካንሰር የሚሆን ሳይሆን። ያም የሆነው ግን እኛ ምን ስንሆን? ከእግዚአብሔር ጋር ስንሆን ነው። እግዚአብሔርማ ከህዝቡ አይለይም፣ እኛ ግን ከእርሱ ጋር ነን ወይ? ትልቁ ጥያቄ እኛ ግን ፊታችንን ለእግዚአብሔር ስላላዞርን ጀርባችንን ስለሰጠነው የምናስበው ነገር ሁሉ አያቶቻችሁን እስቲ ቁጭ አድርጋችሁ ጠይቋቸው፣ አባቶቻችሁን ቁጭ አድርጋችሁ ጠይቋቸው፣ ይነግሯችኋል። በግ ፍየል በሶስት ብር በሁለት ብር ተገርሶ እየተበላ ቆዳው በአምስት ብር ስለዚህ ተለምነህ ነው እኮ ማለት ነው አይደለም? ልብ ነው። ይህንን መቼም ሰምተናል በጆሮአችን አይደል? አሁንም ያሉ እኮ የታሪክ ምስክሮች ይነግሩን። አሁንም ድረስ ዛሬ አንድ በግ ልግዛቢል አንድ ፍየል ልግዛቢል ስንት እንደሆነ ያውቃል። 10 ሺህ ብር የሚከፈለው እንኳን ደሞዝተኛ ቤተሰብ ማስተዳደር ከብዶታል እኮ ተጨንቋል አይደለም? ድሮ ቤት መስራት ብትፈልግ ተለምነህ ነው ቦታ ተሰጥቶ የምትሰራው አይደል? አሁን እኛ ከእግዚአብሔር ስንለይ ግን አሁን ቦታ አግኝቶ ቤት መስራት አይደለም ተከራይቶ መኖር ጨንቆ ነው ያለ ከብዶ ነው ያለ። አይ ይሄ ደግሞ ሊያወራ ይችላል ሰው ፖሊሲ እንዲ መንግስት እንዲ ስለሆነ አይ እሱ መዘባረቅ ነው ልንገራችሁ። እኛ ከእግዚአብሔር ጋር ብንሆን ነገሮችን ሁሉ ማን ያስተካክላል? ለሚመሩትም እኮ ለሃያላኑ የሃያላኑ ልቡና መልስ ያልቻለ ቤተክርስቲያን እንጸልየው። እኛ ወደሱ ተመልሰን የሃያላኑን ልቡና መልስ ብለን እንጸልይ አገልጋይ ሆነው እንዲያገለግሉን ያደርጋቸዋል። በቃ ክፉ ንጉስን አነግስባችኋለሁ ሲል ከምን የተነሳ? ከህዝቡ ክፋት የተነሳ። በፖለቲካውም ዓለም ብትሄዱ እንዲህ ነው የሚለው መንግስት የህብረተሰቡ ነጸብራቅ ነው የሚለው ግልባጭ በመስታወት የሚታይ ነጸብራቅ ነው የሚለው። ህዝቡ ክፉ ከሆነም ይቀመጠውም ይከፋል። ህዝቡ ጥሩ ሲሆንስ እግዚአብሔር ጥሩን ይሰጣል አለ። ስለዚህ አስጨነቃችሁ። ለዚህ ነው ጌዲዮንም እግዚአብሔር ከኛ ጋር ከሆነ ለምን ይሄ ደረሰብን? እናንተ አይደላችሁማ ከእግዚአብሔር ጋር? ይሄ ነበር መልሱ። በቃ ከዛ በኋላ ግን ነገረው ምድያማውያንን እንደ አንድ ሰው አድርገህ እስክትመታ ድረስ እግዚአብሔር ካንተ ጋር ነው፣ እስራኤልን ባንተ እጅ አድናቸዋል እግዚአብሔር ብሎ የእግዚአብሔር መልአክ ነገረው። እንዴ እኔ ከነገደ ምናሴ ለዛም ከተጠቃው ከተናቀው ከነገደ ምናሴ ነኝ እኔ ማንንም ይሄን እንዳደም እግዚአብሔር ካንተ ጋር ምድያምን እንደ አንድ ሰው አርገ ነው የምትመጣው ይሄ እንደ ባህራሽዋ ሰፍቶ የምታዩን እንደ አንድ ሰው አርገ ትመጣዋል ማን አብሮ ሲሆን በኋላ ጌዲዮን እስቲ ይሄ ቃል እውነት ሆን አይሁን ብሎ ለማረጋጋት እንግዲያው ጌታ ይሆን አንድ ጊዜ ዝው ተጠብቀኝ የተናገርከው እውነት መሆኑን አውቀተን አንድ ጊዜ ተጠብቀኛልና ወደ ቤቱ እየሮጠ ሄዶ ቶሎ አለና ፍየሉን አርዶ አወራርዶ በሌማት ላይ አደረገ ቂጣ ጋገረ አንድ የኢፍ መስፈሪያ ዱቄት አምጥቶ ቂጣ ጋገረና ያንን ወሰደና ለመላእኩ አቀረበለት ይላል ከነመረቁ ከነመሎስ ሳቀርብለት እዚህ ድንጋይ ላይ አድርገዋለው ይላል ድንጋዩን አስተካክለና ድንጋዩ ላይ ስጋውንም አድርገው ቂጣውንም አድርገው መረቁን አፍስስበት እቺ ነገር ተዘተላቸዋል የሌዋውያን ስርዓት አይደል የረሳችሁት ለእግዚአብሔር መታቀርቡት መስዋዕት እንዲህ ነበር እያለ መልአኩ የረሱትን ሁሉ ሲያስታውሳቸው አድርግ እንደሱ አለው ጌዲዮን እንዳለው አደረገ ሲያደርግ መልአኩ ይዞት በነበረው በትር ጫፍ ስጋውን ነካው ይላል ልክ ሲነካው እሳት ወጣ ከድንጋይ ውስጥ ወጣና ያንን መስዋዕቱን መቀበሉን ለማሳየት ልክ ሲቀበል መልአኩ ተሰወረው ከፊቱ አሁን ጌዲዮን የእግዚአብሔርን መልአክ ፊት ለፊት አይቻለውና ወዮልኝ ጠፋው አለ ይላል ሲል እግዚአብሔር አይዞህ አትሞትም ማለት አሁን አንደርን ዲና ስንጸልይ እንደው መልአክ ግልጥ ብሎ እናየው ሁሉ እንላልናል የእግዚአብሔርን መልአክ ማየት ቀላል ነው ይመስለልኝ አብሶ ለቁጣ ሲገለጡ ደግሞ አያደርስም ለቁጣ ሲገለጡ አንድ መልአክ ቢገለጥ አይደል ያሶር ሰራዊት 185000 ሰራዊት እንደቀጠል ይረገፈ በቃ ቋለቅ እኔና እናንተ ልንገምተው የምንችለው አይነት ኃይል አይደለም ያላቸው መልአክ አሁን ስለሚያውቅ ነው ይሄን የእግዚአብሔርን መልአክ ፊት አይቻለውና ወዮልኝ በቃ የሞት ሰው ሲል እግዚአብሔር ግን ምን አለ አይዞህ አትሞትም እኔ ካንተ ጋር ነኝ አሁንም በእስራኤል ፊት ውጣ እስራኤልን ባንተ አሳርፋቸዋለሁ አሉ ጌዲዮን ወጣ ቀንደ መለከቱን ነፋ እግዚአብሔር ከሱ ጋር ስለሆነ ቀንደ መለከቱን ሲነፋ በዛ የምናሴ ነገር ሌሎችም ከሱ ከኋላው ተሰለፉ አሁን ወዴት ሊሄዱ ነው ምድያምን ለመምታት ምድያማውያን ደግሞ ይላል ዮርዳኖስን ተሻግረው እንደለመዱት ሰብሉን ሊያጠፉ ዮርዳኖስን ተሻግረው በሸለቆ ውስጥ ሰፈሩ ይላል ቁጥራቸው እነሱ አይደሉም የግመሎቻቸው ቁጥር እንኳን እንደ ባህር አሸዋ ነበር ይላል ብዛታቸው እንግዲህ የብዙ ሲሆኑ ነው አይደል መጽሐፍ ቅዱስ እንደሚለው አሁን ጌዲዮን ገና ያሰባሰበ ነው ጭፍራ ነው ያው የሱ ገና ጭፍራ ነው ያ ግን ሰራዊት ነው ሰራዊትና ጭፍራ ልዩነቱ ይታያል አሁን ጌዲዮን አሰባሰበ ወደ ጦርነት ሲሄድ እግዚአብሔር አየና ጌዲዮን ህዝቡ በስፋል አለ ለጌዲዮን ህዝቡ በስፋል ህዝቡ በስፋል ሲለው ምን ላድርጋ ነው በገላአድ ተራራ ላይ ቆመና የፈራ የደነገጠ ይመለስ ብለህ አዋጅ ተናገራ ጌዲዮን ወጥቶ የፈራ የደነገጠ ይመለስ ብሎ ሲናገር 22000 ተመለሰ የፈራ ሰው በራሱ ሰይፍ ጣላቱን ሳይሆን ጓደኛውን ሊወጋ ይችላል አይደል ወዴት እንደሚሰረዝር አውቅም አይኑን ጨፍሮ እንዲይዝ አዎ ፈሪ ለምን ይሆናል ብዙ ጊዜ ሞትን እንደቀልድ የሚያወሰናቸው ጀግኖች ነው ሞትን እንደ ጨዋታ የሚቆጥሩት ሞት ራሱ ይሸሻቸዋል እነሱ ምንም ሳይመስላቸው ስለሚጠቁት ሞት ይሸሻል ሞትን ደግሞ እንደ ጉድ የሚፈራ ሰው አሳዱ አልጋው ላይ እንዲሆን ያገኘው አይለቅም በምን እና የፈራ የደነገጠ ይመለስ ሲባል 22000 እስቲ አስቡ የሁሉ ዘመን ነው ያወናጨት ጦርነቱ ስለቆ 22000 ወንድሙን ይገላል ማለት በትንሹ የፈራ የደነገጠ ይመለሳል ይሄዱ ልቅ ብሎ ተመለሱ አሁንም እግዚአብሔር ሰው አሁንም በስቷል ሰው በግምት ወደ 30 ምናምን ሺህ ሆኖ ነበር ያሰለፋል አሁንም ሰው በስቷል አለው እግዚአብሔር እና ምን ላድርግ አይደል አለ አሁንም ጌዲዮ ወደ ወንዝ ይዛቸው ወረድና ውሃ ጠጡ በላቸው በደረቱ ተኝቶ በጉልበቱ ተንበርክኮ እንደውሻ ሚጠጣውን መልሰው ለሰልፍ አይወጣ
በእጁ እየዘገነ እያፈሰው አሁን የሚጠጣውን ብቻ ይዘሂድ። ይሄ የጦር ስልት ነው አይደል? የጦር ስልት ነው። በሚገርም የጦር ስልት ተደፍቶ እንደ ውሻ የሚጠጣ ከሆነ ጠላቱ መቶ አንገቱን ቢለው ማያይም እኮ በጦርነት ላይ ራሱ ጥንቁቅ አይደለም ማለት ነው። እንዲህ የሚጠጣውስ ዙሪያ ገባውን እያየ ነው እኮ አይደለም? አንድ ነገር ቢመጣ እንኳ ምን ያደርጋል? ቶሎ ውሃውን አፍስሶ ሰይፉን ይመዛል። ያ ተደፍቶ ሲጠጣ እዛው ረገጥ እያረሙ ማለት ነው። በቃ ምንም ለምን አይሆንም። አያችሁ፣ እግዚአብሔር እንዲህ አድርጎ የሚያበጥረን ሲያበጥረ እኔና እናንተ ጋር ይመጣል። ይሄ ነገር እንዲ ላይ እንደ ውሻ ተገኝቶ የሚጠጣ ይሆናል። ያው የፈራ የደነገጠም ይኖራል። እንትን ይመስላችኋል? የጦር ስልት ብቻ? ይሄ እኮ መንፈሳዊ የጦር ስልት ነው። የስጋዊ ጦር ስልት ብቻ መስሏል? መንፈሳዊ የጦር ስልት ነው። በኋላ ልክ እንደዛ ሲሆን የሚደንቀው በእጃቸው እያፈሱ የሚጠጡ ስንት ብቻ ተገኝ ነው? 300። አዎ አለው እግዚአብሔር። እስራኤላውያን በክንዳችን በኃይላችን አሸነፍን ብለው እንዳይመኩ በ300 ብቻ አድናሃለሁ ይዘው ወረዳሉ። ቅዱስ ጳውሎስም እኮ እነ ጌዲዮንን ሌሎቹንም የእምነትና የጦር አርበኞች ነው የሚላቸው አይደለም? ተመልከቱ እንዴት ባለድል አርጎ እምነታቸውን ነው እኮ የሚያሳየው። ሱስ አሁን እንደ ባህል አሸዋ የሆነ ሰራዊትን በ300 ሰው እገጥማለሁ ብሎ የሚደፍር ይኖራል? ግን ጌዲዮን እግዚአብሔር ከአንተ ጋር ነው ይኖራል አበቂ ይሄ በቂ ነው ለሱ። ልክ ያንን በተነገረው ሰዓትና ምልክት ባየ ሰዓት እግዚአብሔር ከጌዲዮን ጋር እንደሆነ ሁሉ ጌዲዮንም ከማን ጋር ሆነ? እግዚአብሔር። ይህንን በሰልፉ ታያላችሁ። በኋላ የጦር ስልቱን ከነገራቸው በኋላ ምንድን ነው የሚለው ጌዲዮን? የእግዚአብሔርና የጌዲዮን ሰይፍ ብላችሁ ጩሁ። አሁን ያሳየው ምንድን ነው? እግዚአብሔርና ጌዲዮን ምን ለምን ተያይዘዋል? እጅ ለእጅ አብረው ሆነዋል። የእግዚአብሔር ሰይፍ ብቻ ብላችሁ ጩሁ አላለም። የጌዲዮን ብቻ ብላችሁ ጩሁ አላለም። የማንና የማን ሰይፍ? የጌዲዮንና የእግዚአብሔር። አንድ ሆኖ አልሆኑ ሆነዋል። እግዚአብሔር ከጌዲዮን ጋር እንደሆነ ሁሉ ጌዲዮንም አሁን በፍጹም ልቡ ከማን ጋር ሆነ? ስለዚህ የሚያቆመው ነገር ይሄ ነው። ጥያቄው ልጆች፣ እግዚአብሔር ከእኛ ጋር እንደሆነ ሁሉ እኛ ከእርሱ ጋር ነው። እግዚአብሔር መስቀሉን ይዟል አይደል? ለውጊያ እኛስ አብረን ነው ይዘናል። አይደለም ማወራ አላችሁ፣ አብረን ነው ይዘናል። መንፈሳዊ የጦር መሳሪያዎችም የተባሉትን ቅዱስ ጳውሎስ ገልጾልናል ኤፌሶን 6 ላይ። እነዛን የጦር መሳሪያዎች ክርስቶስ ታጥቆ ነው ዝል ያደረጋቸው። አጋንንትን ሁሉ ዲያብሎስን ሁሉ ከስልጣን ይሻል፣ እኛ አብረን ነው ይዘናል። ያን ይሄ ነው ትልቁ። ጌዲዮን ወደ መጨረሻው ሰልፍ ከመሄዱ በፊት ጌታ ሆይ አንድ ምልክት እንሻለሁ፣ ያችን ምልክት ፈጽምልኝ፣ በዚህም ከአንተ ጋር መሆነ ከሌላ መሆንህን ምድያምንም በእጅ አሳልፈ መስጠትን በፍጹም አምናለሁ አለው። ምትሻውን ምልክት አድርግ አለው። ጸምር ሜዳ ላይ ዘረጋ። የተባዘተ የበግ ጸጉር ወይም ግምጃ እንደምንለው በሜዳ ላይ ዘረጋና በዚች ሌሊት አለው እግዚአብሔር ጠል ከሰማይ በጸጉሩ ላይ በግምጃው ላይ በጸምሩ ላይ ብቻ ይውረድ፣ ሌላው ዙሪያው ስፍራው ሁሉ ግን ደረቅ ይሁን፣ እንደ ቃል አደርጋለሁ አለው እግዚአብሔር። በዛ ሌሊት ጠል ወረደ ከሰማይ። የወረደው ግን ምኑ ላይ ብቻ ነው? ጸምሩ ላይ ብቻ ነው። ዙሪያውን ደረቅ ነበር። ጌዲዮን ተነሳና ያንን ጸምሩን ሲጨምቀው አንድ ቆሬ ሙሉ ውሃ ሆነ ይላል። ጌታ ሆይ ደግሞ አንዲት ነገር እሷን መለከትሻለሆነ አትቆጣብኛል። እንትናቸው ራሱ ይታያቸዋል፣ ፍርሃታቸው። ይቺ ቃል ማን ጋር ትዝ ትላቸዋል? አብርሃም ጋር አይደል? አንዴ መናገር ጀምር ያለውና አትቆጣብኝ ይል ነበር አይደል? እንደዚህ ነው። እኛ አንዴ መንገድ ከሰጡ ምን በእግዚአብሔር ፊት እንዲህ ብሎ የሚቆማል? አሁን ጌታ ሆይ ልናገር እችም ጀምር ያለ እችንም እፈልግ ነበር፣ ይህም በማለት አትቆጣብኝ እያለ በትህትና የሚናገራል የለ የእነሱ ግን አነጋ ተሽቆጥቁጠው እግዚአብሔር ምና ፊታቸው ስለሆነ ነው። አየህ እንዲህ ፊታቸው ቆሞ እንዳለ ስለሚያወሩት እኛና የእነሱ ጸሎት ልዩነት ይሄ። እኛ ጸሎታችን ወዴት ነው የምንልከው? ወደ ሰማይ ነው አይደል? ያለው ርቀቱ በስንት አመት ይደርሱ? እዚህ ነው አየር ላይ ልከው። እነሱ ግን ወደ ሰማይ አይልኩም ጸሎታቸው። የት ነው የሚያቀርቡት? እዚህ ፊታቸው ከዚህ ቆማል እግዚአብሔር ሲያናግሩ ያናግራቸዋል ይመለስላቸው አሁን አትቆጣብኝ ጌታው አንዴ መልከት ላደርግ ነው አሁን ስታዩ ሽሮውድ ያለ ጌዲዮን የሆነች ነገር ያደረገ የሚያየው ሰው እንዳለ አምኑ ሲሳራ ይታያችሁ እንደዛ ሰው ይታየኛል በቃ እቺ እንደዘረጋ ነው ጌታው አትቆጣ ደሞዝ ይችላል እንዲሆን ያን ሲናገር አሁን ደግሞ ጸምሩ ዘረጋለ ዙሪያው ሁሉ ጠል ይወረድበታል ሜዳው ሁሉ አካባቢው ሁሉ ምድሩ ሁሉ ጠል ይወረድበት ይሄ ብቻ ጸምሩ ብቻ ደረቅ ይሁን እቺን ምልክት ደግሞ አሳይኛል እንደ ቃለ ይሁን አልዋ ሆነ ምድያለ በዛ ሌሊት በምድሩ ላይ ሁሉ ጠል ወረደ ጌዲዮን ያንን ጠል አይቶ ሄዶ ያቺን ጸምር ሲነካት ድርቅ ማለት ቋ ያለሽ ደረቅ ነው አሁን ጌዲዮን እግዚአብሔር ከፍናል ተሰማው ለጦርነት ተዘጋጀ እነዛ በሸለቆ ውስጥ ሰፍረዋል ጦሩን ከሶስት ከፈለ 100 100 100 አደረገና ከሶስት ከፈላቸው እኔም አደርገውን አድርጉ አለና የጦር መሳሪያ ሰጣቸው የሰጣቸው የጦር መሳሪያ ጦር አይደለም ሰይፍ አይደለም ገምቦ ሰጣቸው ችቦ ሰጣቸው ቀንደ መለከት ሰጣቸው አሁን እስቲ እንደምላሽው አይበዛ ለዛውም ሰይፍና ጦር የታጠቀ ሰራዊት ላይ በገምቦና በችቦ ተዘምታል እ ዘምታለን የምነት ሰው ይዘምታል የምነት ሰው ብዙ ሰራዊት ያለው ጋር በትሮቻ ይዞ ነው ሙሴና ይተነል የምነት ሰው ምን ይዞ ነው ይሄዱ በትር ይዞ ነው ይሄዱ በዛ በትር አንድ ጎልማሳ ቢመታ ያሳምመው እንደሆነ እንጂ አይገርለው እንኳን የተደራጀ ጦር ሰራዊት ከሁለት ሺህ በላይ የብረት ሰረገላ የነበረውን ፈርዖንን ቀርቶ ማለት በዚያን ጊዜው እኮ ሰረገላ ማለት ሜካናይዝድ ጦር ማለት ነው እንዳሁን ትልልቅ ጦሮች እንደምንባል አሁን እኛ በትር ተይዞ አሜሪካን እንግጣን እንደምንባል እንደፍራለን ሙሴን ግን ይልከው ከምንም ሳይቆጥራት ይሄድና ዋይት ሃውስ ገብቶ ይሄን ድርጊትን ታው ቢካልክ እገለብጣታለች እንደዚህ ያሳዩዋል ሚሳኤሉ ምኑ ዩክሬኑ ዋጋ እንደሌለው የጦር መርከቦቹ ዋጋ እንደሌላቸው ያሳዩዋል በአንዲት በትር ይሄ የእምነት ሰዎች ማድረግ የሚችሉት እምነት ይፈልጋል ይሄ እኮ የእግዚአብሔር ብቻ አይደለም የሰዎቹንም የእምነት ልክ ነው ያሳያል ገምቦና ችቦ ይዞ መዝመት ምን አይነት ነገር አሁን ያንን አስያዛቸውና እኔም አደርገውን ብቻ ተከተሉ እኔ እንደማደርግም አድርጉ አላቸው እግዚአብሔር ደግሞ ምን አለ ነገ ምድያምን በእጅ እንደምሰጥ ታውቅ ዘንድ ወደ ምድያማውያን ሰፈር ባሪያህን ብቻ አንድ ባሪያህን ብቻ ይዘህ ወደ ምድያማውያን ሰፈር ውረድ የሚሉትን ስትሰማ በእውነት በእጅ አሳልፌ እንደሰጠው ትሰማለህ አለ የዛን ጊዜ ጌዲዮን ምን ይለው አለና አንድ ባሪያውን ብቻ ይዞ ለሰለላ ሄደ ለሰለላ ሄዶ በምድያማውያን ድንኳን ተጠግቶ ተደብቆ ሲያዳምጥ አንደኛው ላንዱ ህልም ይነግራል አንተ ዛሬ ተኝቼ ህልም አለም ቃሉ ምን ህልም አየህ አለው አንዲት የገብስ ቂጣ ከተራራው ላይ ተንከባላ ወርዳ የምድያምን ድንኳን ስትመታውና ስትገለብጠው ስታፈርሰው አየው ምንድነው ብዬ ደነቀኝ ብሎ ያወራዋል አንዱ ያኛው የሰማው ሰው አይ ይሄማ ከኢዮአስ ልጅ ከጌዲዮን ሰይፍ በቀር ሌላ ሊሆን የሚችል የለም እግዚአብሔር ምድያምን አሳልፎ ለጌዲዮን ሰጥቷል ይሄን እኮ የሚያወሩት ራሳቸው ምድያማውያን ናቸው ልጅ ጌዲዮን ይሄን ሲሰማ አይደል ሰገደ ለእግዚአብሔር አሁን ጥላቶቻችሁ እንዲህ ሲያወሩ እግዚአብሔር በጆሮአችሁ ያስ አባቶቻችን እኮ ሰምተዋል አንድ አባት ከገዳም ወጥቶ ይላል በከተማ ሲመላለስ አንዲት ሴት ላይ ንብ በቀፎ ላይ እንደሚሰፍር አጋንንት ሰፍረውባት አየ ይላል በኋላ ነፍሷ ስትጨነቅ አየና አዘነ ጌታ ሆይ እባክሷ ላይ ያሉት አጋንንት ወደ እኔ ይምጡ ብሎ ለመነ ከአንድ ቀፎ ወደ አንድ ቀፎ እንደሚገለበጥ ንብ ግልብጥ ብሎ እሱ ላይ ሰፈሩ እሷ ንጹህ ሆነ የዛን ጊዜ ወደ አሁኑ ተመልሶ ገዳሙ ሄደ ሄዱ በጾም በስግደት በጸሎት በምን ሲላቸው ጥቂት ቀንም ሳይቆዩ አይ ይህስ አልተመቸኝም እንሂድ ሲባባሉ ሰማቸው ይላል በጆሮ እግዚአብሔር አሰማ አይ አልተመቸንም እንሂድ ሲሉ ሰማቸው እሱ ግን ከወትሮ የበለጠ ተጋድሎ ጀምሮ ነበርና
በእነሱ እሱ ላይ መኖር ማለት ነው። ተጋድሎ ጀምሩና እንዲሄዱ ስላልፈለግ እባካችሁ ትንሽ አቆዩ ሳላ ጠላትህን ሽንፈት ነው ጆሮ ሲያሰማ እግዚአብሔር ጠዋል ያለው በሆነ ለሞዱ ስለሚቀርቡት ደግሞ እንዴት ያለ አምላክ እንደሆነ ተመልከት። የጌዲዮን የገብስ ቂጣ ናት እኮ ድንኳን ያፈረሰች አይደለም? ድንኳንን የገብስ ቂጣ እንዴት ብላል አይደለም? ምን አቅማላትና ግን ያ ሲናገር ይሄ ደግሞ ምን አለ? ይሄ የጌዲዮን ሰይፍ ነው ምድያምን አሳልፎ ሰጥቶታል። የራሱን ሞት በማን እየተናገረ በራሱ አንደ አጋንንት እንዲሆን ጠቅ ትርጓሜ ውስጥ ቀደምኩኝ አይደል? ወንዴ ነው እና ጌዲዮን ይህን ሲሰማ ምን አደረገ ይላል? ሰገደ ለእግዚአብሔር። እውነት ኃያል እውነት አንተ ላደርግካል የተናገርከውን ማድረግ ይቻላል። ስለዚህ ደግሞ አምልኮ ስግደት ምስጋና ላንተ ይገባል። ጌዲዮን ሰገደ። ዛሬ ስግደት ዋዛ ነው አይደል? በመጽሐፍ ቅዱስ ስታነበው ስግደት ዋዛ አይደል ማለት ነው። አብርሃም እንዲህ ተደረገለት ይልና በእግዚአብሔር ፊት ሰገደ። መስገድ ማለት ፍጹም ራስን ለእግዚአብሔር የመስጠት ምልክት። አንተ ጌታዬ ነህ እኔ ባሪያህ ነኝ እኮ ማለት ነው። በቃ መስገድ በመጽሐፍ ቅዱስ ትልቅ ትርጉም ያለው ነገር ነው። እኛ ዛሬ ተሳልመን ስንሰግድ እንኳን እናስበዋለን። ይህ ልማድ ነው አይደል? ቤተክርስቲያን መንተን ብቻ ሶስት ጊዜ ምን ይሆንብናል? ብለን እንሰግዳለን አይደል? እንጂ ልክ ልንሰግድ ስልቆ አሁን ስግደት የሚገባው አምላክ ፊት ነው የምሰግደው። በመስገዴ ጌትነትህን፣ ፈጣሪነትህን፣ አምላክነትህን፣ ኃያልነትህን፣ ሁሉን ቻይነትህን ይህን ከትቢያ አንስተህ ለዚህ አበቃል። በኋላም ስሞት ደግሞ ከትቢያ አውጥተህ ትንሣኤን የምትሰጠኝ አንተ ነህ ብለን በእምነት አይደለም ልንሰግደው ብያል። አባቶቻችን የጸሎት ሲጀምሩ ምን ያደርጋሉ? ይሰግዳሉ። የጸሎት ማጠናቀቂያቸው ምንድን ነው? የመገዛት ምልክት ወድቀን ትቢያ መሳ የመገዛት። ጌዲዮን ሌላ የሚገልጽበት ነገር ስለሌለ በምንድን የገለጠው ስሜቱ ደስታው? ድሉን እኮ ከወዲሁ አጣጣ ነው አይደለም? ስለዚህ ምን አደረገ ይላል? ለእግዚአብሔር ሰገደ። ተመልሶ ወደ ጦሩ ሄደ። ከዛ በኋላ ነገራቸው ምን አደረጉ። ልክ ጌዲዮን በሶስት ከፈለና የመሀለኛውን እሱ ያዘ። የመሀለኛውን የውጊያ መስመር እሱ ያዘና ልክ የመጀመሪያ ስራችሁ አላቸው ቀንደ መለከቱን መንፋት። ቀንደ መለከቱን ትነፉና ማሰሮውን ትሰብሩታላችሁ። ስትሰብሩት ውስጡ ምን አለ? ጭራሩ አይደለም ምንድን ነው ያለው? ችቦ ማለት ምንድን ነው? የተቀጣጠለ ነው አይደለም? በውስጡ ችቦ አለ። ስለዚህ ማሰሮ ሲሰበር ምን ይወጣል? ችቦ ይበራል። ልክ የዛን ጊዜ የእግዚአብሔርና የጌዲዮን ሰይፍ ብላችሁ ጩሁ አላችሁ። በሶስት አንጻር ነው የሚወርዱት። ልብ ነው ልክ እንዳላቸው እሱ ቀንደ መለከቱን ነፍቶ ማሰሮውን ሰብሮ ችቦውን አብርቶ የእግዚአብሔርና የጌዲዮን ሰይፍ ብሎ ሲጮህ ሌሎቹ ሁሉ እንደሱ ጮሁ። ምድያም ቀና ብሎ ሲያዩ መሀት ችቦ ታያት። በጨለማቸው ነው ይበዛ ይል መሀት ችቦ ሲታያት እንዴ መብራት ያዩ ብቻ ይሄን ያህል ከበዛ ጦሩ ምን ያህል ነው ሊበዛ ነው አሉና አንዱ ወደ አንዱ አንዱ ወደ አንዱ ሊሮጥ ሲል ያንዱ ሰይፍ አንዱ ውስጥ ያንዱ ሰይፍ አንዱ ውስጥ እየተሻጠ የምድያም ሰራዊት አለቀ። የሸሸውም ሸሸ። እግዚአብሔር የጦር ስልጣን ይሁን አንተ ጅን ጠላት ላይ ሳታነሳ እርስ በርስ ያጫነሱ ናኩ ወጣ። እግዚአብሔር እኮ እሱን ብንይዝ ምንድን ነው እስቲ ለሰው የሚሳነው ነገር ምን ነበር? እስቲ ምን ማን ነበር ፊታችን መቆም የሚችል? ሰው እኮ ሊጠቀምበት ያልቻለ ነገር እኮ እግዚአብሔር የሰጠውን ኃይል ነው። ምንም ሊጠቀምበት ያልቻለ እንኳን ፍርሃት የሚባል አጠገባችን ሊደርስ ቀርቶ ገና ድምጻችን የሰማ ሁሉ ምን ይሆን ነው? ይሸበራል። ገና ድምጻችንን ሲሰማ ከሩቅ በቃ ይጨነቃል። የዛ የጠላት ሰፈር የጠላት ድንኳን ይጨነቅ ነበር። ገና ስም ሲጠራ የነ ዳዊት እንመጣበታል ነው እነ ዳዊት እኮ ገና እኮ ጦር ለጦርነት ሲሰለፍ ዳዊት እዚህ ጦርነት ውስጥ ዳዊት አለ ተብሎ ሲነገር ሸሽቷል ፍልስጤም። በቃ ገና ምንም ብቻ በመስማት ስሙ ዳዊት አለ ከተባለ እና ኢያቡስቴንና እነ ኤልያናን እነ ኢዮአብ እና አዲሳ የሚባሉ የጦር ኃይሉ አህያላኑ የእስራኤል ይሄን ጦር የሚመራው ማን ነው? ኢዮአብ ነው ከተባለ ጣላት መሸሽ ነው በቃ። ምን አማራጭ የለውማ ከኢዮአብ ሰይፍ እንደማይተርፈው። ለኢዮአብ ሰይፍ ደግሞ ኃይልን የሰጠ ማን ነው? እግዚአብሔር ነው። ምን አይነት አህያላን እንደነበሩ እኮ ማመን ነው ያቀጠው። አንድ ጦር ይዘው ሄደው 800 ፍልስጤማዊ ብቻውን ገሎ መምጣት ይሄን አሁን እርግጠኛ ነኝ ሆሊውድ ፊልም ላይ ካሉን አጥተው አይደል? ዋናው የማይሞትበት መቼም እሱ ነው አይደል? ሲጨርስና ያለን እንጂ እንደ ፊሊፕ ያው ሁሉ ሲያረግፈው እናያለን እንጂ እሱ አይሞትም። ይሄ ግን መጽሐፍ ቅዱስ ላይ ብታነበው፣ መጽሐፍ ሳሙኤል፣ መጽሐፈ ነገሥት ብታነቡ በተግባር ታውቃላችሁ። አንበሳን በእጅ አውጥቶ የሚገም ያነሳ ክንድ ነው ሌላውን የሚሰብራል። እነሱ እኮ ከጉድጓድ ውስጥ አንበሳው ወጥቶ ሊይዛቸው ነው ውሮሮውን አንቀው አንበሳውን ሰብረው የሚገሉ። የተለየ ሰውነት ኖሯቸው እኮ አይደለም። የእግዚአብሔር ክንድ ግን ክንዳቸው ላይ ነው። አያችሁ ሲመቱት አድቅቀው አንበሳውን ይበቃ። የዳዊት ጋሻ ጃግሬዎች እንደሱ ነበሩ። እነሱ ጋሻ ጃግሬዎቹ እንዲሆኑ ዳዊት ምን ነበር እንግዲህ አስቡ። ስለዚህ ዳዊት አለ እዚህ ሰልፍ ውስጥ ከተባለ የለም ፍልስጤ ማንም በፊቱ አማሌቅ ፍልስጤ ማንም በፊቱ አይቆም። በኋላ ነው ደከም ደከም ሲል አንድ ቀን ጦርነት ላይ አንዱ ሊገለው ልክ ሊገለው አጠገው ሲደርስ ዳዊት ጮኸ ደንግጦ ሊገለው አጠገው። በዳዊት ህይወት ሆነ ማጣቅ ያንን ሰው ኢዮአብ ቀደመና ጣለው። ከዛ በኋላ ኢዮአብ ምን ተባባሉ? ሞገሳችን ንጉሱ አይደለም ከእንግዲህ ለጦርነት እንዳይወጣ ቢሞትብን ምን እንሆን ነበር? እንዳይወጣ ከእንግዲህ ከለከሉት ጦርነት። የዛን ጊዜ ሲከለክሉት ነው የወሬውን ሚስት ያቸው ሰይጣን እንዴት እንደሚገባ ለበጎ የተባለው ወደ ምን ወሰደው? ወደ ሌላ ውድቀት። ብዙ ነው። ጌዲዮን ምድያምን እንደዛ አደረገ። እነ ዛብሄልና ስልማና እነ ሄሬብና ዜብ የሚባሉ የዛይ ምድያምን መኳንንት ሁሉ አንገታቸውን እየቆረጡ በጣም የሚያሳዝን ነገር ይናገራል ጌዲዮን። ዛብሄልና ስልማናን ማርኮ ይዟቸው ነው። መጀመሪያ እነሱን ለመማረክ ሲሄድ አብረውት ያሉት 300 ሰዎች ደከሙበትና የሚያቋርጣቸውን ሁለት ከተሞች አካቹ እንጀራ ሰጡኝ ሀያላኖቼ ደክመዋል አላቸው። እንጀራ እንድንሰጥህ የዛብሄልና የስልማና ክንድ በጅህ ነው አሉ። አያችሁ ንግግራቸው በኋላ አንተ እንጀራ ሰጠን ጦርነቱን አታሸንፍ ጥቂት ነህ በኋላ ከነሱ እጅ ማን ያስጥለናል? ጌዲዮን ምንም አላለ። የነሱን ክንድ ይዤ በመጣው ጊዜ እናንተን በኩረንች ትገርፋችኋል፣ ከተማችሁን ማፈርሳታለሁ። በቃ የእግዚአብሔር ሰው አያችሁ በእምነት እንዴት እንደሚል። ሄደ ዛብሄልና ስልማናን ማርኮ ይዟቸው መጣ። ያላችኋቸው ዛብሄልና ስልማናን እነዚህ ሁላችሁ አለና አንዱን የዛ ሀገር ሰው ጠርቶ እዚህ ሀገር ላይ ዋና አድራጊ ፈጣሪ ሽማግሌዎችና ድሮ ሽማግሌዎች ማለት እንደ ፓርላማ አባላት ማለት ነው። ስለ ሀገሩ ሁኔታ የሚወስኑ ማለት ነው። እነማን ናቸው አለው። 70 ሰው ሰጠው ይላል። 70ውንም አስመጥቶ እንደተናገረ በኩርንችት ነው ይገረፋል። ከተማቸውን ማፈረሱ ሰዎችን ሁሉ ገደል። እንጀራ ቢሰጡ አይቀልም። እግዚአብሔር አብሮት የሆነ ሰራዊትና አብሮት ያልሆነ ሰራዊት እኩል እይድህን ንጉሥ በብዛት ሰራዊት በቃ እግዚአብሔር በሰራዊቱ ብዛት ንጉሥ አይድንም። ይሄንን በአይናችንም እኮ አሳይቷል አይደል? በሰራዊት ብዛት ቢሆን እኔና እናንተ ዛሬ መልካችንም ጣሊያናዊ ነው፣ ሃይማኖታችንም ሮማዊ ነው። በሰራዊት ብዛት ስላልሆነ ግን እግዚአብሔር ድል ነስቶ እኛን ነጻ ህዝቦች መልካችንም ኢትዮጵያውያን ሃይማኖታችንም ተዋህዶዎች። በሰራዊት ብዛት አይደል እይትመካ ነው የሚለው እኮ በቃ አያል ባህል ይመካል። አሁን ሰው ሰራዊቱ ሲበዛ ክሩዝ ሚሳኤል ታጥቀናል፣ እስከር ሚሳኤል አለ፣ ተምዘግዛጊ፣ ተወንጫፊ፣ ባህር አቋራጭ፣ የብስ አቋራጭ ሲባል የዛ ሀገር መሪ ምኑ መሆን ይጀምራል። እዚህም ያለው ምን አባክ ዝም ብለው ያለው አርፈ ተቀመጥ ማለት ይጀምራል። በምኑ ብዛት ነው ያሸነፍ እየመሰሉ በሚሳኤሉ ብዛት አይደለም። አይሆንም። ይህንን ለማወቅ ታሪክ ማንበብ በቂ ነው። ለነገሩ ኤዞፕ የተባለውን ፈላስፋ ታውቁት እንደሆን የሰው ልጅን ታሪክ ስናጠና የምንማረው ነገር ይላል የሰው ልጅ ከታሪክ እንደማይማር ነው። አይገርም? እውነት ነው። ከታሪክ አይማርም። ስለዚህ የምንማረው ታሪኩን ስናነብ ምንድነው የሰው ልጅ ከታሪክ ይማራል። ይህ በሰራይት ብዛታል ምድያምን እንደዛ አጥፍቶ እነ ዛብኤል እነ ስልማናን ማርኮ መጣና እነሱ እስራኤልን እየማረኩ የፈለጉትን ሰው ከመሃል እየመረጡ እየወሰዱ የሚገሉበት ተራራ ነበረ። ይህ ተራራ ይታያችኋል አላቸው። አዎን አሉ። እዚህ ተራራ ላይ የገደሏቸኋቸው እነማን ይመስላሉ አላቸው። ሄደው ሲላቸው አንተን ይመስላሉ አሉ። እውነት ነው ወንድሞቼ ነበሩ አላቸው። የአባቴ እናቱን ልጆች ገለውበታል። ሲገሉ የኖሩት ምኖችን እስራኤላውያን። ስለዚህ አንተን ይመስሉ ነበር አሉ። እንዳንተ ሀያላን እንዳንተ ብርቶች ነበሩ ስንገላቸው የነበሩ አሉ። እውነታችሁ ነው ወንድሞቼ ነበሩ አላቸው። እውነት እላችኋለሁ ሕያው እግዚአብሔር ለነሱ ራርታችሁላቸው ቢሆን ኖሮ እኔም ዛሬ አልገላችሁም ነበር። ለነሱ ግን ስላራራችሁላቸው እኔም ዛሬ ለእናንተ አራራላችሁ ማለት ነው። የበኩር ልጁን ግደላቸው። የበኩር ልጁ ግን ሰይፍ መዝሮ አያውቅምና ፈርቶ ሳመረታ ሲንቀጠቀ እነዛው ዛብሄልና ስልማና ጌዲዮንን ለመኑት ይላል። የሰው ኃይሉ እንደ ሰውነቱ ነው አሉት ይላል። የሰው ኃይሉ እንደ ሰውነቱ ነው እባክህ ይሄን ብላቴና ተወውና አንተ ራስህ ውደቅብን አሉት ይላል። የሞትም እኮ ይለመናል ጥሩ ሞት። አሁን ያ ብላቴና ቢሆን ወይ አንገት መታለው ብሎ ተከሻውን ይለውና ስቃይ ነው። አያችሁ እንደ ጌዲዮን አይነት የሰልፍ ሰው ግን ከሰነዘረ አይሰጥም። ላንገት ያለው ላንገት ነው ያለው። ስለዚህ እባክህ ኃይል እንደ ሰውነቱ ነው አንተ ውደቅብን ጌዲዮን ሁለቱን እንደደራጀው በጌዲዮን ዘመን 40 አመት ምድሪቱ አረፈች። ህዝቡ ምን አለው ይላል አንተ ልጆች የልጅ ልጆች በእኛ ላይ ነግሳችሁ ኑሩብን አሉት ይላል። እኔ አልነግስባችሁ እኔ አልገዛችሁ ገዣችሁ ንጉሳችሁ ነው ያለው። አቤት እንደነዚህ አይነት ሰዎች እኛ እንኳን ወንበር ተሰጥቶን አሁን ንገስብን የሚባል ሰው ወንበር ላይ ለመጥቀቅ ወይም ወንበር ላይ ለመውጣት አይደለም እ ጌዲዮን ግን ዘር ማን ዘር ይግዛለው እኮ ነው። እኔ አይደለሁም ገዣችሁ ማን ነው አላችሁ። እግዚአብሔር ነው የኔም እናንተ ንጉስ የኔም እናንተ ገዢ ማን ብቻ ነው እግዚአብሔር። የነገሰባት ነፍስ እግዚአብሔር የነገሰባት ምድር እግዚአብሔር የነገሰባት ሀገር እንደው ምን ትሆን የዛን ዘመኑ አሁን ብናይ ባጭሩ ነግሮና 40 ዘመን ምድሪቱ ምን ነው አረፍ የዘሩትን አጨሉ ያጨሉትን ጎተራቸው ከተው በሉ ጠጡ እረፍት ሰላም ሆነ ጦርነት የለም። እኔ ማን ስለነበር ንጉሷ ኢትዮጵያም እንደዛ ነበረች ልላችሁ ለዚህ ነው እና ያሬድ ሲዘምሩ ንጉሰኪ ጽዮን ይትመዋለ ጽዮን ያድጋለ አለም ሰምታችሁ አታውቁም ይሄን ወረብ የህዳር ሲወለድ ብትመጡ ካህናቱ ነፍሳቸውን እስኪያጡም ይዘምሩት አንዱ ይሄን ነው። ምን ማለት ነው ጽዮን ወይ ንጉሰሽ በጠላት አይሸነፍም ሀገርን ማሳልፎ አይሰጥም ሀገርን አይተዋትም ብሎ ነው የሚዘምሩት። ጽዮን ያለ የተባለች ማናት የታወተ ጽዮን ማረፊያ የሆነች ኢትዮጵያ የድንግል ማርያም ያስራት ሀገር የሆነች ኢትዮጵያ ናት። ጽዮን እየተባለች የተጠራች በጠላት አይሸነፍም ንጉሥሽ። እውነት ነው ንጉሥሽ ኢየሱስ ክርስቶስ በምን አይሸነፍም? በጠላት አይሸነፍም ሀገርንም አሳልፎ አይሰጥም አይተዋትም ሀገር እያሉ ነው የሚዘምሩ። ማን ንጉሷ በነበረ ጊዜ ያለ ንጉሷ በነበረ እስከ ጥሩ ጊዜ የአፄ ቴዎድሮስን ታሪክ ስታነቡ በትንሽ ጭፍራ ንዳጃችሁ ቤን ንድጃሽ ጎሹን ሌሎቹን ሌሎቹን እየረፈረፉ ቴዎድሮስ መጀመሪያ እኮ ሲታይ ራሳቸው ደጃዝማቾቹ ስንት ሰራዊት አሰልፈው የነ ራሳኒ ጦር ቴዎድሮስ ሲገጥም ይሄ ሰውዬ ሰው ነው የእብድ ነው ጤና አይደለም እንዴ ይላሉ። ቴዎድሮስ ሰንጥቀው ሲገቡ ጦሩ ማን ግን ፈተውት ነው ቁጭ ነው። በኋላ ግን ቴዎድሮስ ምንድን ነው የሚሉት በኔ በደካማውና በትንሽ ጭፍራዬ የሆነ አይደለም የእግዚአብሔር እጅ ቢሆን ነው እንጂ አልሞ ታሪካቸው የእግዚአብሔር እጅ ቢሆን ነው እንጂ በኔ በደካማውና በትንሽ ጭፍራዬ የሁሉ ጦር የሚሸነፍ ሆነ አይደለም እና ምን ልትወዱ ነው። ስለዚህ እሳቸው ከእሳቸው በላይ ማን ነው? ለነ ንግስት ቪክቶሪያ ለሌሎቹም እኮ ሲጽፉ ደብዳቤ የክርስቶስ ባሪያ ንጉሱ እሱ ነው እሳቸው ምንድን ናቸው? ባሪያ
ምን ነው የሚጽፉት ይላል እንጂ ሌላ አልነበራቸው።
በውስጡ የነጸምርና የነጠል የነማሰሩና የነችቦ አንዳንድ ምስጢራት ዛሬው እዚህ ላይ ቆያል። ወስባት እግዚአብሔር
ስማ አቦ ወልዶን ፍስቅዱስ አዶ አምላካችን አቤቱ ቅዱስ አምላክ ሆይ እናመሰግናለን። ስለነበረን ጊዜ ሁሉ ጌታ ሆይ እናመሰግናለን። አብርሃም ስለቆየህ ስለባረከም ስላስተማርከም ሁሉ እናመሰግናለን። የቃልህን ጣዕም በልቦናችን ስላሳደርክብን እናመሰግናለን። አመድና ትቢያ ስንሆን ሳትንቀን በመካከላችን ስለቆየህ በመካከላችን ስለተገኘህ ጌታ ሆይ እናመሰግናለን። ቅዱስ አምላክ ሆይ አሁንም በተማርነው ነገር ጸንተን እንድንኖር እንድትረዳን እንማጸናለን። ሀገራችንን ሰላም አድርግልን። ህዝቦቿን ከስደት ከመከራ ከረሃብ ከቸነፈር ሁሉ ታደግልን። ያዘኑትን ሁሉ አጽናናልን። የተቸገሩትን ሁሉ እርዳልን። ህሙማነ ስጋን ህሙማነ ነፍስን ሁሉ ፈውስልን። አረጋውያንን በሰላም በህይወት በጤና ጠብቅልን። የተወለዱትን ህፃናት ሁሉ በሞገስና በቁመት በጸጋም አሳድግልን። ቅዱስ አምላክ ሆይ ወደ የማናዊ ግብር እንድትመራን በአይምሯችን እናስበውን በእጃችን እንሰራውን በአንደበታችን የምንናገረውን ሁሉ እንድትባርክልን በሰው ሁሉ ፊት ሞገስን እንድትሰጠን በኑራችን በህይወታችን በትዳራችን ሁሉ ደስተኛ እንድንሆን ሰላም እንዲኖረን ህይወታችን ኑራችን ትዳራችን ዘራችን ሁሉ እንድትባርክልን እንማጸናለን። ቅዱስ አምላክ ሆይ በመካከላችን ደግሞ ያሉትን እህቶቻችንን በሰላም ሁለት እንድታደርግልን በሆዳቸው የተሸከሙትን በክንዳቸው እንዲያቅፉት እንድታበቃልን ሁሉ እንማጸናለን። በነገር ሁሉ እንድትረዳን በመንገዳችን ሁሉ እንድትጠብቀን እንማጸናለን። አቤቱ ጌታ ሆይ ህዝብህን አድን፣ ርስትህንን ባርክ፣ ጠብቀን እስከ ዘላለሙ ከፍ ከፍ አድርገን ቅዱስ ስምህን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ዳኒቴ ኢየሱስ ክርስቶስ ሆይ የኔ ባሪያህና በዚህ ያሉ ወንዶችና ሴቶች አገልጋዮች ኃጢአት በደል ሁሉ ፈጽመህ ይቅር በል። እያወቅን በድፍረት ሳናውቅ በስተት ከልጅነት እስከዚህ ሰዓት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካል።